America Dems Radio Tabiano. Yes, but to call Katama, you know, YouTube Dems Radio Tabiano.
ልኝ ውድ አድማጮቻችን የዛሬው የኢትዮጵያ ድምጽ ሬዲዮ ለየት ባለ ሁኔታ በውድ ወንድማችን በኤርሚያስ ለገሰ ውይይት ይጀምራል። ይሄን ያረግንበት ምክንያት በአሁኑ ጊዜ ሁላችሁም እንደምታውቁት አሜሪካን ሌሊት ነው። ኤርሚያስን ከንቅልፉ ቀስቅሰን ይሄንን በጣም ኢምፖርታንት ነው ብለን ያሰብነውን የአቶ በረከትን ጉዳይና በተለይም ደግሞ የድሬዳዋን ጉዳይ ሁኔታዎች እንዲያስረዳልን ለምነነው ከንቅልፉ ስለቀሰቀስነው ሌሎችን ፕሮግራሞቻችን ለጊዜው ወደ ኋላ እናቀርባለን። በአቶ ኤርሚያስን ጀምራለን። ሰላም ተናስተልኝ ኤርሚያስ።
ሰላም እንደምናችሁ ደህና ናችሁ?
በጣም እጅግ በጣም በኢትዮጵያ ድምጽ ሬዲዮ ሰራተኞችና በአለም ዙሪያ በሚገኙ ኢትዮጵያ ድምጽ አድማጮች ስም ከፍ ያለ ምስጋናዬን አቀርብልሃለሁ። ከንቅልፍህ እንደቀሰቀስንህ ይገባናል። እጅግ በጣም ባለውለታችን ነህ። በዛሬው ውይይታችን ላይ ህዝብም አናስገባም፣ ግማሽ ሰዓት ሰጥተናል። በዚህ ግማሽ ሰዓት ውስጥ አንተው ስለ ድሬዳዋን ሁኔታና ስለ አቶ በረከት ለጊዜው ምንድነው በህግ ፊት መቅረብ ሁለቱን በተመለከቱ እንድንወያይ ነው። ከአንተ ውይይት በኋላ ለአድማጮቻችን ከውይይቱን ከጨረስን አቶ ኤርሚያስን ካሰናበትን በኋላ አድማጮቻችን በስልክ ቁጥር 0819100 እየደወላችሁ አስተያየታችሁን፣ መልእክታችሁን ወይም ጥያቄዎቻችሁን መወርወር ትችላላችሁ። ለጊዜው ግን በአቶ ኤርሚያስ ውይይት ላይ ማንንም አናስገባም። ኤርሚያስ እስቲ በመጀመሪያ ስለ ሰሞኑን ስለተደረገው ስለ አቶ በረከት ህግ ፊት መቅረብና ስለ መታሰራቸው ስለ ክሱ ያለህን ብታካፍለን።
በጣም አመሰግናለሁ። እንግዲህ በኢትዮጵያ ፖለቲካ ውስጥ ትልቅ ድርሻ ካለው ሰው አንዱ በረከት ነው ብዬ አምናለሁ። ምናልባት ሰዎች በኢሳት ላይ ተከታትለውት ከሆነ በግለሰብ ደረጃ የኢትዮጵያ ፖለቲካ ከጨለማ ወደ ፀሐይ እየወጣለት ይሆን ወይ ብዬ ሳስብ፣ እንደው በቅደም ተከተል በግለሰብ ደረጃ አምስት ሰዎችን ተከትሎባል። የመጀመሪያው የአቶ መለስ ዜናዊ ከዚህ ዓለም በሞት መለየት፣ የአቡነ ጳውሎስ በሁለተኛ ደረጃ ከዚህ ዓለም በሞት መለየት፣ የሼህ አላሙዲን እስር፣ እንዲሁም እነ ጌታቸው አሰፋ አይነት ሰው ደግሞ ወደ ትግራይ ተሰብስቦ መግባት እና አምስተኛ ብዬ የማስበው ነው የአቶ በረከት መታሰር ነው። እና በኢትዮጵያ ፖለቲካ ውስጥ ፀሐይ ወጣ ካልን ስጋት ቀነሰ ካልን የአቶ በረከት በአንድ ቦታ መግባት ነው። እንግዲህ ሁለት ነገሮች ናቸው እዚህ ጋር። አንዱ የታሰረበት ነገሮች በዛ ብቻ መታሰር አለበት ወይ የሚለው እና ሁለተኛው ስጋቱ ነው። እንዲህ አይነት በመለስተኛ ጉዳዮች ሰዎች ከታሰሩ መውጣታቸው ከእስር ቤት የሚወጡበት ሁኔታ ሊኖር የሚችልበት እድል አለ። በእኔ በኩል በእስሩ ላይ ደስተኛ ነኝ። በዚህም ደረጃ መጀመሩ ትልቅ ነገር ነው ብዬ ነው የማስበው። በዝርፊያና በሌብነት መከሰሱ በጅምር ደረጃ የሚታይ ነገር የተጨበጠ ነገር ስለሆነ ሰውየውን የፖለቲካ ሞራሉን ለመግደል ስብናውም እሱ በፈረዳቸው ልክ ለማድረግ የሚያስችል ስለሆነ ትልቅ ነገር ነው። ነገር ግን በሌብነትና በተደራጀ ዝርፊያ ብቻ መቆየት አለበት ወይ ከዚህ በላይ መጨመር የለበትም ወይ የሚለውን ደግሞ ያሳስበኛል። ግን በኋላም ከተለያዩ አካላቶች እዛ አካባቢን ካሉ ሰዎች እንዳጣራሁት ይሄ የመጀመሪያ እንጂ የመጨረሻ እንዳልሆነ የበተለይ የናቱ ገዱ አስተዳደር ከሌብነትና ዝርፊያ በተጨማሪ በሌሎች የሰባይ መቅጥፈቶችም እሱም ብቻ ሳይሆን ሌሎችን ጨምሮ እስር ለማድረግ ዝግጅት ያረገ መሆኑን ሰምቻለሁ። ስለዚህ በዚህ ነገር መታሰር መጀመሩ በሚቀጥሉት ጊዜዎች በሰባይ መብት በተለያዩ ነገሮች ላይ ክስ ለማቅረብ ዝግ አይደለም የሚል ነገር ስለተነሳ ተስፋ የሚሰጥ ነው ብዬ ነው የማስበው። መጀመሪያ በዚህ ጀምር ብዬ ነው አመሰግናለሁ።
ግን አንዳንድ ሰዎች ደግሞ የሚተቹት ምንድነው ይሄ በዚህ መጀመሩ አንተ እንዳልከው ምናልባት ያው ናቶ ገዱ ጋር ከሌሎቹ ጋር ተወያይተህ ይቀጥላል ክሱ ብለውኛል አልክና ትንሽ ብዙ ሰዎች ልታረጋጋቸው ትችላለህ እኛንም ጨምሮ። ግን ብዙ ሰዎች ደግሞ የሚሉት አንድ ሰው በእንደዚህ አይነት ክስ ከገባ በኋላ በህዝብ በመንደነው በዘር ማጥፋት በህዝብ መጨፍጨፍ ወንጀል ሊከሰስ አይችልም የሚሉ አሉ። ይሄ ነገር እንዴት ነው በህጉ በኩል?
እኔ ከነገዱ ምናም ጋር አልተነጋገርኩም። ምናልባት በእንትን
ከዛ አካባቢ ካሉ ሰዎች ማለቴ ነው።
ምንድነው የሰማሁት ክሱ በዚህ እሱ ብቻ አይደለም ሌሎችም በርካታ የሰባይ መጥፈት የፈጸሙ ያልከው የዘር ማጥፋትም የፈጸሙ ሰዎች አሉ። ይሄ እንደመነሻ ነው። እንግዲህ እኔ የምጠረጥረው ነገር ምንድነው በአንድ በኩል ያው እንደምታውቀው አቶ በረከት አላረፈም። ክልሉን ለመበጥበጥም የ40 አመት ልምድ አለው። በኮንስፓየር ማድረግ ማደራጀት መቀሌ የሚመላለሳል። እንግዲህ እንደሰማነው መቀሌ ሄዶ ወደ 3 ሰነድ ነው ያቀረበው ለመቀሌ ላሉት ኃይሎች እንዴት አድርገን ይሄንን የለውጥ ኃይል እንቀለብሰውና ወደ ነባሩ ቦታ እንመለሳለን የሚል እዚህ ከቅማንት ጋር ማደራጀት እዚህ የአማራ ቅማንት ጸብ ላይም አብሮ አያይዘው የሚያነሱት ነገር አለና ይሄ ሰው አርፎ የተቀመጠ አይደለም። በአንድ በኩል ከቦታ ቦታ እየተዘዋወረ የማደራጀትም የመቀጠጥም ጸረ ለውጥ እንቅስቃሴውንም ያደርጋል። እንደ መቀሌ እንደተሰበሰቡት ሰዎች አንድ ቦታ ብቻ ተከማችቶ አልተቀመጠም። ማናለብኝነት በከፍተኛ ሁኔታ የታየበት ነው። የዛሬ 5-6 ወር ታስታውስ ከሆነ በያንዳንዱ ሚዲያ እየወጣ በተለይ የዚህ የባዴን ወይም አሁን የአዴፓ መሪዎችን ለማጣጣል ከፍተኛ ነገር ሲያደርግ ነበር እና ይሄንን ሰው በነበሩት ትንንሽ ነገሮች በእጅ ላይ ባሉት ተጨባጭ ነገሮች መጀመሪያ ማሰር ከእስሩ ባሻገር ለሚያደርገውን እንቅስቃሴ ማገትም ነው እና ምናልባት የክልሉ ሰላምም በቀላሉ ሊመጣ ይችላል። ስለዚህ እኔ በሙስናው ብቻ አይደለም ማየው ሰውየውንም ከማገቱ በጣም በጣም ጠቃሚ ነገር ነው። ኢቭን ባያስሩት እንኳን እኔ የሆነ ቦታ ላይ አግተው ቢያቆዩት ራሱ ትዝል እንደሆነ ፕሮፌሰር መስፍን ያሉት ነገር ነበረ እያንዳንዱን ሰብስቦ አንድ ማጎሪያ ውስጥ ማስቀመጥ ነው ለውጡ እስኪመጣ ድረስ ነው ያሉት እና ይሄ ሰው በትንሽ የእስር ማለት በተጨባጭ ቀላል እስር አይደለም። ይሄን በእርግጥ ከበረከት አንጻር ስናወዳድረው ነው እንጂ 12 ሚሊዮን መሸጥ ያለበትን 20 ሚሊዮን ሲሸጥ ምንድነው ያደረገው? ይሄን ይሉ ነገሮችም ቀላል አይደሉም። ወደ ፍርድ ሲመጡ ሰውየው በረከት ስለሆነ ነውና እኔ ለጊዜው እንደመጀመሪያ ስታርታፕ አይነት ተደርጎ አካባቢውን ጸጥ ለማለት ሰላሙን ለማምጣት በማንኛውም ሁኔታ እሱን ማተር ያከርፋል እንጂ ያጎላል ብዬ አላስብም። ከዛ በማስከተል ግን እንዳልኩት ሌሎች የሰባይ መጥተቶች እና የዘር ማጥፋትም የተለያየ በለፉት 27 40 አመታት ለተፈጠሩ ወንጀሎች ደግሞ በሩን ክፍት አድርጎ ሰዎችን መረጃ ማስረጃም እንዲያመጡ አድርጎ ተጨማሪ ክሶችን ማዘጋጀት ያስፈልጋል ብዬ ነው ማምነውና እንደ ስታርታፕ እንደ መጀመሪያ ሰውየው እንደመቆጣጠር የሚያስከፋ አይደለም የሚል እንትን ያለኝ እኔ የሚላ
ኤርሚያስ ብዙ ሰዎች የኢትዮጵያን ድምጽ ሬዲዮ ጨምሮ ብዙ ታዛቢዎች አሁን ያልከውን ይጋራሉ። ሰውየው በውጭ ከተቀመጠ በሰላም ከተቀመጠ እስካሁን የሚካሄዱትን የለውጥ ሙከራዎች ያግዳቸዋል፣ እንቅፋት ይሆናል፣ እየተዘዋወረ ችግር ይፈጥራል። ለመጀመሪያ ያደረጉት ያንን ለመቀነስ ነው፣ ከዛ ይቀጥላል የሚሉ አሉ። እኛም እንጋራለን፣ አንተም ይሄን ነግረህናል። ኤርሚያስ እስከሚገባን ድረስ በረከትን ከሌሎቻችን የበለጠ ቀረብ ብለህ ታውቀዋለህ። ምን አይነት ሰው ነው? ፕሮፌሰር መስፍን አንድ ጊዜ ምን ብለዋል በጽሑፋቸው? መለስ መጥፎ ሰው ነው፣ ከሱ የባሰ መጥፎና እሱን የባሰ መጥፎ እንዲሆን ያደረገው ነው። ብቻ አነጋገሩ የኔ ነው በረከት ነው ብለዋል የሱን መጥፎነት ሲናገሩ። አናጎሜዝም እንደውም ገበልስ ነው የሚሉት። እንዴት አይነት ሰው ነው? ምንድነው የሱ ትልቁ እንዲተንኮለኛ ነው የተባለበት ምክንያት?
አዎ እንግዲህ ፕሮፌሰር አሉ የተባሉትን እኔም ሰምቼዋለሁ፣ በጽሑፍ አላየሁትም፣ በድምጽም አልሰማሁትም። እኔ እንግዲህ ይከብደኛል ለመለስ ከመለስ በላይ በረከት ተንኮለኛ ነው የሚለው ነገር ሁለቱንም በኩል ሁኔታ ነው ማያቸው። እኔ በስራ ልምዴም እንዳየሁት ሁለቱም ይተናነሱ አይደሉም። አንደኛው አንደኛውን ሊያስተምረው የሚችል እድልም ያለም አይመስለኝም። በግልጽም ደግሞ አቶ በረከት መለስ ነው ያስተማረው ብዬ ነው እንደውም ማስበው። ምክንያቱም ሲበላም ሲጠጣም ሲቀመጥም ሲነሳም በህልሙ በሁሉ ነገሩ ህይወቱን ለአቶ መለስ የሰጠ ሰው ነው እኔ በነበርኩ ጊዜ ተመለከትኩት። ስለዚህ ትምህርቱን ይማራል እንጂ አለት ባለው ሸርና ተንኮል ላይ እየጨመረ ይሄዳል እንጂ ከመለስ የበለጠ የሚያደርገው ነገር እኔ በግሌ አይታየኝም። በእርግጥ የሚሰጣቸው መረጃዎች ሰውየው ኮኔክሽኑ በጣም ኃይለኛ ነው። አሁን በአቶ መለስ እና በበረከት መካከል ያለው ልዩነት አቶ መለስ መዋቅራዊ የሆነ ግንኙነቶች ነው ያሉት፣ የደህንነት ጽህፈት ቤቱን የመከላከያው ምናምን በመዋቅር ደረጃ ነው የሚያገኘው። አቶ በረከት ግን እታች ቀበሌ ወርዶ ከቀበሌ ጽህፈት ቤት ሰራተኛ ጋር ኮኔክሽን ሊኖረው ይችላል። ታች ወርዶ ከጋዜጠኛ ከአንድ ግለሰብ ጋዜጠኛ ጋር ኮኔክሽን ሊኖረው ይችላል። ከአንድ መምህር ጋር ግንኙነት ሊኖረው ይችላል። ከአንድ የሲቪል ሰርቫንት ተራ ሰራተኛ ምናልባትም የጸሐፊም ልትሆን ትችላለች ግንኙነት ሊኖረው ይችላል። እንዲህ ያልን ስንሄድ የግለሰብ ግንኙነቱ በጣም ሰፊ ነው። ስለዚህ ስለ ግለሰቦች የማወቅ የማጥናት የመፈረጅ ነገሮች ከአቶ መለስ ፈጽሞ የተለያየ ነው። ስለዚህ ወደ ታች ወርዶ ተንኮሉን በማሰረጽ ሊበልጠው ይችል ይሆናል እንጂ በተንኮልና ሸር ሁለቱም የሚተናነሱ አይደሉም። አቶ በረከት ምን አይነት ሰው ነው ላልከኝ፣ እንግዲህ እኔ ያው ከ98 ጀምሮ በኢህአዴግ ጽህፈት ቤት ስመደብ እስከ 2000 ድረስ አለቃ የነበረ ከዛም በ2001 ዓመተ ምህረት የኮሚኒኬሽን ጽህፈት ቤት ሲቋቋም የማስታወቂያ ሚኒስቴር ፈርሶ ከተመደቡት ሰዎች አንዱ ነበርኩና በ4-5 ዓመት ነው የማቀው በቀጥታ ፈጣሪነት ማለት ነው። እንግዲህ እኔ ያው በወቅቱ ወደ ጽፈት ቤቱም ስመደብ ወደ ኢህአዴግም ቢሮ ስመደብ ከሱ ጋር የተለየ ግንኙነት ኖሮኝ ሳይሆን እኔ የምጠረጥረው በወቅቱ በተለይ የአዲስ አበባ ልጅ አዲስ አበባ አምጿል በባይተዋር ሆኗል ስለዚህ ስልጣን ምናምን የሚል ጥያቄዎች ስለነበሩ አመጾችም የአዲስ አበባ ልጅ ማምጣት እንደ አንድ ነገር በኋላም የነገረኝ ነገር እሱ ነው። የአዲስ አበባ ልጅ ወይም የከተማ ልጅ ወደ ስልጣን ማምጣት አለበት ብሎ ያስብ ነበረ በረከት። ከዛ ቀጥሎ ደግሞ ወጣትም ጥያቄዎች በጣም ጎልቶባቸው ነበረ። ስለዚህ የአዲስ አበባ ልጅ የሆነ ወጣት የሆነ የተማረ ፊደል የቀመሰ እና በወቅቱ እኔም ወደ አዲስ አበባ ዩኒቨርሲቲ ሁለት ዲግሪ ነበር መማር የነበረው ስለዚህ የተማረ እና ባለፈው ስርዓት ጉዳት ደርሶበታል ብሎ የሚያስበው አንዱ የመልመላ መስፈርት ባለፉት ስርዓቶች በቤተሰብ በምናም ጉዳት የደረሰባቸው በሚል እነዚህን ነገሮች አውጥቶ ነው ምደባም ሲያደርግ እኔን የመረጠኝ። በወቅቱ እንዳልኩት ወጣት መሆኔ አዲስ አበባ ልጅ መሆኔም ፊደል መቅመሴም እንዲሁም የቤተሰብ ጥናት አጥንተው በዛን የመደበኝ። ከዛ በኋላ ነው በዝርዝር በረከት ማን ነው የሚለውን ለማወቅ እድል ያገኘሁት ማለት ነው። እንግዲህ በቅርበት እንዳየሁት ትንሽ የማንነት ቀውስ ያለበት ሰው ነው። ይሄ ከቤተሰብ ከአስተዳደግ የሚጀምር ነገር እንደሆነ አይቻለው። ብዙ ጊዜም ያነሳል ባደገበት አካባቢ ደረሰብኝ የሚለው ራሱ የፈጠራቸው ነገሮች አሉ። ከዛም ወደ በረሃ ከገባ በኋላ እንደምታውቀው አቶ በረከት ኢህአፓ ነበረ። በኢህአፓ በነበረ ሰዓት ከህወሓት ጋር በከፍተኛ ጸብ የነበረው ሰው ነው ወደ በረሃ ሲገባ። እንደውም ከሌላው ሰው በተለየ እንግዲህ አቶ በረከት ታላቅ ወንድም ነበረው፣ ስሙን ሰምታችሁ ይሆናል። ያ ሰው በህወሓቶች ተገደለ የሚል ነገር ነው ያለው። በእርግጥ አንዳንዶች ፊሽፊሽ ምንድን ነው ከጀርባው በኢህአፓ ሰዎች ነው የተገደለው ከህወሓት ሲሸሽ ይላሉ። ግን እሱ በድምፅም እንደነገረኝ የወንድሙ ገዳዮች ህወሓቶች ናቸው። ስለዚህ ከከተማ ተነስቶ በረሃም ሲቀላቀል በኋላ ላይ ያገኛቸው ሰዎች የወንድሙ ገዳዮች ናቸው እና ከወንድሙ ገዳዮች ነው አብሮ ሲሰራ የነበረው። እንደው ባክግራውንዱን ወደኋላ ሄጄ ላንሳ ብዬ ነው እና እነዚህ ነገሮች የፈጠሩበት ከፍተኛ የሆነ ቀውስ አለ። ከዛ በኋላ እንግዲህ አቶ መለስን ያገኘው ለረጅም ዓመታት እንግዲህ በደምም በተወሰነ መልኩ ግንኙነትም ስላላቸው በጣም በቅርበት ይሰሩ ነበር። የሚያነቡት መጽሐፍም ቅድም ጎብልስ ነው ይሏቸው ያልከው የሂትለር የህዝብ ግንኙነት ኃላፊው ዶክተር ጎብልስ የእሱ መጽሐፍ ሲያነብ ያደገ ነው። ጎብልስ ደግሞ ለሂትለር እጅግ በጣም ታዛዥ ነው። እንደምታውቀው በመጨረሻም ሰዓት ራሱን ያጠፋ ሰው ነው ሂትለር ሞቷል ሲባል እና በዛ ደረጃ ጌታዬ ብሎ ሲያገለግለው የነበረ ሰው ከሱ ውጭ ህይወት ብሎ ማቅ ሰው ነው የነበረው። ስለዚህ አቶ መለስን ካገኘ በኋላ ፍጹም ተንበርካኪ ሆኖ የአቶ መለስን ስልጣን ለማስጠበቅ ማድረግ ያለበትን ነገር ሁሉ እያደረገ የኖረ ሰው ነው። ስለዚህ እስከ አቶ መለስ ህይወት ድረስ በህይወት መኖር ድረስ በረከትም በህይወት የኖረ በርካታ ነገሮችን የፈጸመ ነው። አቶ መለስ ሲሞት የዛሬ 6 ዓመት እኔ አቶ በረከት በፖለቲካሊ ሞቷል ብዬ የማስበው የዛኔ ነው። ይህን በተደጋጋሚ አንስቻለሁ። በቃ የመኖሩ ምክንያት ሲሞትበት እሱም ሞተ። ስለዚህ ፊዚካሊ ዝም ብሎ ሲንጎራደድ የነበረ ሰው ነው። አሁን ልክ እስሩ ሲፈጸም ደግሞ ፊዚካሊ ሞቷል ብዬ ነው የማስበው። ስለዚህ በድኑን የሚንቀሳቀስ ሰው አድርጌ የማስበው ነው። ይቅርታ በጣም አረዘምኩት። ይህ ደረጃ ለመግለጽ ይችላል።
በጣም ደስ ይለኛል። ችግሩ ያለው አንተ ነህ። ግማሽ ሰዓት ነው የምሰጥህ። ትንሽ እንቅልፍ ተኝቼ ሌላ ስራ አለኝ ስላልከኝ ነው እንጂ ማአት ነጥቦች አንስተህልኛል ማንሳት የምፈልጋቸው። በመነገራችን ላይ አሁን እያዳመጡ አንድ አቶ ሽመልስ ጌታቸው የተባሉ ሰው ከኤርሚያስ ጋር ሰርተናል፣ በበረከት ስምዖን የተሰራውን አሻጥር በሰራዊት ውስጥ ከምልመላ ጀምሮ
ማቀው ሚስተር አለኝ ኤርሚያስም የቅርብ ጓደኛዬ ነው እና የተሰራው ደባ ማጋለጥ ፈልጋለሁ ኤርሚያስም በትክክል እየገለጸው ነው ተጨማሪ አለኝ ይላሉ እሳቸውን አንተን ካሰናበትክ በኋላ አስገባቸዋለሁ ኤርሚያስ ግን 30 ደቂቃ ሰጥተኛል ለመጥሷን በተቻለ መጠን ለመጠቀም መቆክራለሁ ግን ሁለት ነጥቦች ላልፍም አልችለው አለ ደባት ይሰራብኝ ነበር በልጅነቴ ባደኩበት አካባቢ የሚሉት ምን አይነት ነው አስተዳደግ ችግር ነው ላልከው ምንድነው የራስ ማንነት አለማወቅ ነው ምናም የምትሉ ምንድነው እሱ ባጭሩ እነዚህን
ወን እንግዲህ አንዳንዴ ሰዎች በራሳቸው የሚፈጥሯቸው ነገሮች አሉ
ኦኬ
እሱም ያነሳውን ከተባለ እንግዲህ ቤተሰቦቹ ያደጉት እንትን ያሉት ከኤርትራ መጥተው ጎንደር ነበር የነበሩት እሱም ያነሳው ነው ማነሳውና
ገባኝ
በዝቅተኛ የሥራ የሚተዳደሩ የነበሩት በእንስሳ ሥራ በተለያየ ይሄ በእጅ ሙያ የሚባለው ያንንም በሚነሰሩ ሰዓት መገለል አይነት ነገር ገጥሞኛል ብሎ ያስባል የራሱ የፈጠረው ነገር ሊሆን ይችላልና በትምርቱም ብዙ ሰነፍ ነበር ይሉታል እንግዲህ አንዳንድ ጓደኞችንም ለማውራት ፈልግ አግኝቼ ነበር ተባብሮት ተወልዶ ነበርው እንግዲህ ይሄ ጥላውን ያረፈቀን የሚለው መጽሐፍን ስጥፍ የዚህ ሰው ችግር ምንድነው ሰዎች የጥላውን ያረፈቀን ሲያስቡ የጥላውን ታሪክ ነው ይመስላቸው አይደለም ታሪኩ በአብዛኛው በሱ በበረከት ላይ ያጠነጠነ ነውና በጣም በቅርበት አብረው ያደጉትንም ሰዎች አናግር ያለው ከሱ የተሰማዋቸው ነገሮች አሉ እና ለምን አንዳንዴ ሰዎች ለምን መጥፎ ሆኑ ምን ችግር ቢገጥምባቸው ነው መጥፎ ሆኑ ብለን ወደኋላ ሄደን ማየት አለብን ያው ሳይኮሎጂውም እንደሚለው በልጅነትህም ተታስበው ነገር ወይም የሆነብህ ነገር ብለህ የራስህ የፈጠርከው ነገር በኋላ ላይ ጨካኝ የመሆን እንዲህ አይነት ነገሮች አሉ የኢትዮጵያ መሪዎች ጋር እንዲያደን ነገር ይነሳል ሌሎች መሪዎች ላይ ጥናት የተካሄዱ ነገሮች አንዳንድ መሪዎች በልጅነታቸው የቀረጹትን ነገር ነው በኋላ ሲያድጉ ተግባራዊ የሚያደርጉት እንደውም ይላል ሳይንሱም ሲግመን ፍሮይድ የሚባለው የሳይኮአናሊስት ሰው ይሄን ነገር በተደጋጋሚ ጽፏል እና በራሱ የፈጠረው ሊሆን ይችላል ነገር ግን የዛ አካባቢ ላይ በኤርትራ መጥተው መኖራቸው ምን ማለት የፈጠረው ዝቅተኛ ቤተሰብ መኖር የፈጠረበት ነገር አለ የትምህርት ቤት ስንፍናው የፈጠረበት ነገር አለ እነዚህ ነገሮች ነው እንግዲህ
ኦኬ
ላነሳም ይችላል ከአስተዳደጉ ጋር በተያያዘ
ኦኬ ሌላ ማርስታለን ኤርሚያስ የግድ ማንሳት ያለብን ማአት በዚህ ጉዳይ ላይ ወደፊት ጊዜ ሲኖር በሌሊት ሳይሆን በቀን ቀደውለን ቀርተን እናሰማለን ለአድማጮቻችን ለጊዜው በዚህና በቃ ይሄንን ካለ ጊዜ አንጻር
እሺ
ወደ ድሬዳዋ ንግባ 4420 የሚሉት አለ በቅድሚያ ባሁኑ ጊዜ ምን እየተካሄደ ነው ድሬዳዋ ውስጥ ምንድነው መንስኤው ምንድነው መደረግ አለበት እነማን ናቸው ለዚህ ችግር ፈጠራ ሐላፊዎች መጠየቅ ያለባቸው እነማን ናቸው
አመሰግናለሁ ቀደም ያነሳው ሽመልስ ጌታቸው እንዳለው የቅርብ ጓደኛ የነበረ በመከላከያ ማብረን አስተምረናል ከዛም በኋላም በመምራም ማህበር ውስጥ እሱ ሐላፊ በነበረ ሰዓት እኔ አዲስ አበባ ያድግ ጽፈት ቤት ውስጥ ነበር እዛ ያለው እንገናኝ ነበርና እንዳለው ዝርዝር ነገሮችን ሊያነሳ ይችላል በተለይ ከመምራን ጋር ተያዙ እና በመከላከያ ውስጥ ያለውን የበረከት ሚና ሊያነሳ ይችላልና እሱን አረጋግጬ የሚሄድ ፈልጋለሁ
በጣም
ድሬዳዋን በተመለከተ እንግዲህ እኔ የድሬዳዋ ጉዳይ በአየር ላይ አይደለም አቀው በየአመቱ ለሁለት ወራት ድሬዳዋ ሄጃለሁ ከ95 በኢትዮጵያ አቆጣጠር ጀምሮና መጀመሪያ ሄድኩ ጊዜ ከካድሬዎች የሚባሉት ወይም አስተዳደሩ ፖለቲካ ኃላፊዎች ጋር ለሁለት ወር ነው የቀየሁት ስልጠና ለመስጠት ያኔ ቻርተሩም የወጣበት ወቅት ስለነበረ አንድ ተሳዘሪውን የሚባል የህዋት ሰው በመደባ ከንቲባ ሆኖ የዚህ የቅርብ ጓደኛዬ ስለነበረ ለሁለት ወር ከካድሬዎቹ ጋር ነበርኩኝ። ያው ጥናቱንም በዛው እየሰራው ድሬዳዋ ጋር ችግሯ ምንድነው የሚል በአመቱ ተመልሼ ሲሄድ ከ የሲቪል ሰርቪስ ሰራተኞች ወይም ቢሮክራሲው የሚባለው ጋር ወደ 2000 ሰራተኞች እነሱንም ሀረር መምራ ማሰልጠኛ ገብተው ለሁለት ወር ከነሱ ጋር ነበርኩኝ ከሲቪል ሰርቫንቶቹ ሰራተኞች ጋር ተራ ሰራተኞቹ ጋር ማለት ነው። ከዛ በአመቱ እንኳን አይሞላም በስምንት ወር ሰባት ወር ውስጥ ሄድ ደግሞ የዩኒቨርሲቲ ተማሪዎች የድሬዳዋ በሙሉ የዩኒቨርሲቲ ተማሪዎችን ለሁለት ወር ከሌጋ ነበሩና ከባዶ የተነሳ ንግግር ሳይሆን ከፖለቲካ ኃላፊዎቹ ከሲቪል ሰርቫንቶቹ እና ከወጣቶቹ ጋር በነበረኝ ሁለት ወር እንግዲህ ያዳራሽ ውስጥ ቆይታ የስድስት ወር ሰዎች ማሰብ ይችላሉ። ቆይታ የመነጨ እውቀት ነው ያለኝ ይያስባለው እና ድሬዳዋን እንደ አዲስ አበባ አቃታለው ብል ማንቃነን አይደለም። እንደ አዲስ አበባ ታቃት ግን በጣም ደግጬ ነው ያወቅኳት ከአዲስ አበባን በከፋ ሁኔታ ማለት ነው። አንደኛው ችግር ድሬዳዋ እንደው ይሄ ህገ መንግስት አለ እንኳን ብለን የኢህአዴግን ህገ መንግስት እንደ ህገ መንግስት እንኳን ብንቆጥረው ህገ መንግስቱ እንኳን አያቃትም። በቃ ከዚህ ነው የሚጀምረው። እንደው እነት ለመናገር አዲስ አበባ ላይ ጮህናል መጽሐፍ ጽፈናል ግን እንደው የእውቅና ጉዳይ ከተነሳ ይሄ አሁን ያለው የኢህአዴግ ህገ መንግስት አዲስ አበባን ያቃታል። በአንቀጽ 49 ላይ አዲስ አበባ የፌደራል ከተማ እንደሆነች ራሷን በራሷ የማስተዳደር መብት እንዳላት ምናምን የሚሉ ነገሮች አሉት እና ይሄ ቢያንስ ይሄ እንኳን ተግባራዊ ይሁን ነው የኛ ጩኸት አዲስ አበባ ላይ። በቃ የፌደራል ከተማቱን እሺ ራሷን በራሷ ማስተዳደር ግን ይፈጸምላት ለምንድን ነው በወረቀት ላይ ተጽፎ ይቆየው የሚል ነው ትግሉ የነበረው። ወደ ድሬዳዋ ግን ስትመጣ ራሱ ህገ መንግስቱ አያቃትም። የት ጋር ነው ያለችው? ድሬዳዋ የማን ናት? እንዳልምት ምናልባት ለአድማጮች ሲዲን ላሉት ሰዎች ህገ መንግስቱን በቅርብ ለማያውቁት 9 ክልሎችና አንድ ከተማ ይኖራል ነው የሚለው ህገ መንግስቱ እንጂ ሁለት ከተማ ይኖራል አይደለም። ብዙ ሰው በተለምዶ 9 ክልሎችና ሁለት የከተማ አስተዳደሮች ይላል። እንደዚህ የሚባል ነገር የለም እና አንድ ሰው ባለቤት ከሌለው ባለቤት ኢን ሴንስ ይሄ የብሔር ባለቤት ማለት አይደለም የዘር ባለቤት ማለት አይደለም እሱም እንዲሰመርልኝ ይፈልጋለሁ። ነገር ግን የነዋሪዎቹ አይደለችም እውቅና የተሰጣት አይደለችም እና የድሬዳዋ ችግር መጀመሪያ መነሻው ድሬዳዋ የማናት በኢትዮጵያ ማዕቀፍ ውስጥ የሚለው ነገር ነው። ይሄ አንዱ ነው። ከዛ በመቀጠል በዚህ ምክንያት ለ2 እና 3 5 አመታት ህወሓት በቀረጸው እንግዲህ አንዱ ማንነቷን አጠፋ ብያለሁ። ከዛ የኦሮሞና የሶማሌ ኤሊቶች ወይም ይሄ ፓርቲዎች መፋጠጫ ነው ያደረጋት ድሬዳዋን። ሁለቱ በፈጠሩት መፋጠጥ በተፈጠረ ነገር ማለት ነው ገላጋይ ሆኖ ሲገባ በተደጋጋሚ ገላጋይ ሆኖ የገባው ህወሓት ነው ማለት ነው። ስለዚህ ገላጋይ በመሆን የማስተዳደር ስራ ነው የሰራው። ቅድም እንደነገርኩ አቶ ፍሳ ዘሪሁን ከህወሓት ከትግራይ መጥቶ ነው ድሬዳዋን ለማስተዳደር የተመደበው። አንተምተው ገለልተኛ አስተዳድራት በሚል ከዛ በፊትም ሰለሞን የሚባል ሰው ሲያስተዳድራት ነበረ። እንግዲህ ሲያስተዳድር ስል በምደባ ማለት ነው። ስለዚህ ልክ እሱ ከሆነ በኋላ በስትራክቸር ደረጃ አሁንም በዚህ በቻፕተሩ የተቀመጠው 5 አመት ሶማሌ እንዲያስተዳድራት 5 አመት ኦሮሞ ኦህዴድ እንዲያስተዳድራት ሶማሌ አይደለም እንደውም ሶዴፓ እንዲያስተዳድራት እና ኦህዴድ እንዲያስተዳድራት ነው የተደረገው። እና ምንድነው ይሄ ማለት የኦህዴድ 5 አመት ሲመጣ የራሱ መዋቅር ይዞ ይመጣል። ከተለያየ ቦታ ያሉ ሰዎችን አምጥቶ እዛ ያለው ኗሪ ባይተዋር አድርጎ ይሄዳል። በሚቀጥለው 5 አመት ደግሞ ይሄንን ጠራርጎ ሶዴፓ ሌሎች ሶማሌዎችን እያመጣ ይያከማቻል። ስለዚህ የከተማው ኗሪ ባይተዋር የሆነበት ሁኔታ የተፈጠረው ይሄ ሁለተኛው ነጥብ ነው። ስለዚህ በአስተዳደር ደረጃ ሶዴፓና ኦህዴድ ገመድ ሳይሆን እንደውም መርዝ ጉተታ መርዝ የሚያርከፈክፉበት ከተማ አይነ የሆነችው ድሬዳዋ። ሶስተኛው ነገር እንደ ስትራክቸራል ነገር ነው ያነሳለው መዋቅራዊ የሆነውን ችግር ቅድም 40-40-20 ሰዎች ብለው በሚያነሱት ነው። እንግዲህ 40-40-20 ባጭሩ ምንድን ነው? 40% በአስተዳደር በፖለቲካ መዋቅር ውስጥ 40% ኦሮሞ ሳይሆን ኦህዴድ ነው። በነገራችን ላይ ኦሮሞ ሰው ሲል ሰማለው 40% የኦህዴድ ሰዎች፣ 40% የሶዴፓ ሰዎች እና 20% ከተቀሩ ማለት የጉራጌ፣ አማራ፣ ሌላው በጣም በርካታ በዛ አካባቢ ያለው ሰው ማለት ነው። በተለይ ከተማው ላይ ከፍተኛ ቁጥር ያለው የአማራ ተወላጆች አሉ፣ ከፍተኛ ቁጥር ያለው የጉራጌ ተወላጆች አሉ። ይሄ ባጭሩ ምንድነው? ፖለቲካው ሙሉ ለሙሉ 80% የሚሆነው በኦህዴድ እና ሶዴፓ መካከል ማድረግ ነው። ይሄን ካደረጉ በኋላ እጅግ በጣም እየከፋ ሄደው በጣም ያስደነገጠ ሄደው አሁን ለአመጹ ከፍተኛ ማጋጋያ የሆነው ነገር ምንድነው? ይሄ 40-40-20 የሚባለው ነገር ከፖለቲካ መዋቅር ወደ ሲቪሉ ወሰዱት፣ ወደ ኢኮኖሚው ወሰዱት። በሌላ አነጋገር ቅጥር እንኳን ሰላም የሙያተኛ ቅጥር ለማድረግ ኢኮኖሚስት ለመቅጠር 10 ኢኮኖሚስት ከተማዋ መቅጠር ከፈለገች 8 ኢኮኖሚስት ኦህዴድ ወይ ሞሮሞ ይቅርታ 4 ኢኮኖሚስት ኦህዴድ ወይ ሞሮሞ 4 ኢኮኖሚስት ሶዴፓ ወይ ሶማሌ አድርገው ሙያ እንግዲህ የሙያ ጉዳይ ነው ያነሳለው። ሁለት ከሌሎቹ ወይ አማራ ወይ ትግሬ በብዛት የትግራይ ሰው ነበር ሲያደርጉ የነበረው ሁለቱ ውስጥ። ስለዚህ ወደ ቢሮክራሲው ሄደ ይሄ 40-40-20 የሚለው። በጣም የሚያሳዝነው በኋላ ላይ የሰማዋቸው ደግሞ የጥቃቅንና አነስተኛ ሼድ የሚባሉ አሉ። ምናልባት ፊውዲን ያሉ ሰዎች ግራ እንዳይገባቸው የመሰጫ የደረስ ሱቆች እንደማለት ነው። ዝም ብለህ መሬት ይዘህ የምትሸጥባቸው እሱን እንኳን ለማከፋፈል 40-40-20 የሚባለውን ነገር ወደ ተግባር መውሰድ ጀመሩ። ስለዚህ ይሄ ዜጎቹን ባይተዋር ያደረገ የዘር ማጥፋት የአፓርታይድ አሰራር ስለሆነ በትንሽ ነገር አመጽ እንደሚነሳ እኔ አቅ ነበር። ይሄንንም በተደጋጋሚ በማገኘው የህዝብ መድረኮችን ማነሳው እንደው በቅርብ የዛሬ 2 ወር ካናዳ ሄድኩ ጊዜ ለድሬዳዋ እናልቅስ የሚል አሁን ሃይሊ ሰርኩሌትድ የሚሆን ቪዲዮ አለ። እናልቅስ ለድሬዳዋ፣ ጠቅላይ ሚኒስትሩ እንኳን መሄድ ያልቻለበት ከተማ ናት። ከሱ አቅም በጣም በጣም በቃ ከባድ ሊፈታው ከሚከብደው ነገሮች አንዱ የድሬዳዋ ጉዳይ ነው። ለዚህም ነው ወደዛ መሄድ ያልቻለው። ትንንሽ ከተሞች ሄዶ ድሬዳዋ አልሄደም ጠቅላይ ሚኒስትር ዶክተር አብይና። ስለዚህ መዋቅራዊ የሆነ ችግር ያለባት ነዋሪዎቿን ባይተዋር ያደረገች፣ ወጣቶቿን ባይተዋር ያደረገች፣ ሰዎች እንደ ዜጋ የሚታዩበት ሳይሆን እውነተኛው የዘመኑ የአፓርታይድ ስርዓት የተሰፈረባት ሊለቀስላት የሚገባ ኢትዮጵያውያን ድሬዳዋውያን ድሬዳዋ ልጆች ብቻ ሳይሆኑ ወይም ድሬዳዋ ነዋሪዎች ሳይሆኑ ኢትዮጵያ አጠቃላይ ኡኡ ብላ ማልቀስ ያለባት ድሬዳዋን አድርጌ ነው የማስበው።
ኤርሚያስ የሰጠህን ጊዜ 30 ደቂቃ ነች። አንዳንድ ትንንሽ በር ትከፍትልናለህ ብዙን ጥያቄዎች የምናነሳበት እና ችግር ውስጥ ነው የገባሁት። ለማንኛውም የምትችለውን ያህል ጊዜ ተጠቀምና መልስልኝ። ለምንድን ነው ድሬዳዋ ተመርጣ እንዲህ አይነት የአፓርታይድ ስራ እንዲሰራባት የተደረገው? አሁን ተስተናገር እንደሰማሁት ለምሳሌ ድሬዳዋ ከተማ ውስጥ ብዙ አማራዎች ብዙ ግራጌዎች ይያሉ፣ 40 ለሶዴፓ 40 ለኦፒዲዮ ነው የተሰጠው። ምንድነው ከጀርባው ያለው አላማው? ምን ነበር ይሄን ለማድረግ የተወሰነበት ምክንያት?
እንግዲህ ድሬዳዋ ብቻ አይደለችም። ምናልባት ከዚህ በፊት አንስቼዋለሁ፣ የኢትዮጵያ ከተሞች በተለይ ህወሓት አዲስ አበባን ከመቆጣጠሩ በፊት የነበሩ ከተሞች ላይ ቂም የያዘባቸው ናቸው። አዲስ አበባ ላይ ቂም ይዘው ነበረ፣ የአርባ ምንጭ ላይ ቂም ነበረ። እነዚህ ከተሞች የምንላቸው እንደ ጅማ አይነት ከተሞች አሁን ድሬዳዋን ጨምረ ከፍተኛ ቂም አለ። እንደ ድርጅት የበቀል በትር የሚያርፍባቸው ከተሞች ናቸው። ለምንድን ነው ይሄ የሆነው ብለን ስንጠይቅ አሁንም መዋቅራዊ የሆነ ነገር ፖለቲካሊ ማንሳት አለብን። ምንድን ነው ነጥቡ? እንደምታውቀው ኢህአዴግ ህወሓት የዘር ድርጅት ነው። ስለዚህ ሰዎችን በዘር ያደረጀ የሚንቀሳቀስ ድርጅት ነው። እነዚህ ሜትሮፖሊታን አይነት ከተሞች እንደ አዲስ አበባ፣ እንደ ድሬዳዋ፣ እንደ ሐረር፣ እንደ ጅማ፣ እንደ አዳማ ወይም ናዝሬት፣ እንደ ደብረዘይት ያሉ ከተሞች ከሜትሮፖሊታን እንደመሆናቸው መጠን ከዘር ድርጅት ተሻግረዋል። የዘር ፖለቲካ በፍጹም ሊሰራባቸው ከማይችሉ ከተሞች እነዚህ ከተሞች ናቸው። በግልጽ እንነጋገር ከተባለ ለምንድነው በአንድ በኩል የከተማ አስተሳሰብ ያደገበት ኢትዮጵያዊነት ከፍታ ያገኘባቸው አካባቢዎች ናቸው። በሌላ በኩል ሞደርናይዜሽኑ ስልጣኔውም በእነዚህ አካባቢዎች አለ። በሶስተኛ ደረጃ የዘር ፖለቲካ አደገኛ መሆኑን ያውቃሉ። ቤተሰብ ከቤተሰብ ነው የሚያቆራርጠው፣ ጎረቤት ከጎረቤት ነው የሚያቆራርጠው፣ ባይተዋር ነው የሚያደርገው። ስለዚህ ለህወሓት ፖለቲካ የሚመቹ ከተሞች አይደሉም። እነዚህ ከተሞች ኢትዮጵያዊነት በከፍተኛ ሁኔታ ያበበባቸው ቦታዎች ናቸው። ይሄ ስለ ሌላ ቦታ ኢትዮጵያዊነት የለም እያልኩ አይደለም። ካልኩ ከከተማነት ባህሪ የሚመነጭ ከዘውጌ ወይም የዘር ፖለቲካ የተሻገሩ ነገሮች ትላሉበት እና ሄትሮጂኒየስ የሚባለው ማለት አንዱ ካንዱ ተዳቅሎ ተዋልዶ የኖረበት ማትለይበት ሁኔታ ነው ያለው። በጥናቱም ብንሄድ እነዚህ ከተሞች በአብዛኛው የኢትዮጵያን ሉዓላዊነት ሲያስከብሩ የነበሩ ሰዎች ያረፉበት ነው። ድሬዳዋ እንደ ጥሩ ምሳሌ ብናነሳ የሶማሌ ወራሪውን ኃይል ለመምታት የሄዱ ወታደሮች የሰፈሩበት እና እርስ በራስ ተዋልደው አድገው ልጆቻቸውን የፈጥረው ለሀገር አጥንታቸውን የከሰከሱ ሰዎች የሚኖሩባቸው ከተሞች ናቸው እና እነዚህ ከተሞች ላይ ህወሓት የራሱን ፖለቲካ ማራመድ ስለማይችል እንደ ጠላት ነው የቆጠራቸው። ከጅምሩም ጠላት አድርጎ ነው የቆጠራቸው። ከጠላት ቀጥሎ እንግዲህ ቅደም ከከተል ነው የምታወጣው። ከከተሞች ውስጥ እንደው በቃ መጥፋት አለባቸው ተብለው ከተወሰኑ ከተሞች ቅደም ተከተል ስታወጣ አዲስ አበባ፣ ድሬዳዋ፣ ጅማ፣ ባህር ዳር አልኩኝ እታች አርባ ምንጭ እያልክ ልትቆጥር ትችላለህ። እንዴት እንደ ካሮት ቁልቁል እየሄዱ ያሉ ከተሞች ማለት ነው። የተረሱ ብቻ ሳይሆን ሆን ተብሎ እንደ ቁልቁል ሄደው ከተማነታቸው እንዲጠፋ ባይተዋር እንዲሆኑ የተደረጉ ናቸው እና ለጠየቀኝ ጥያቄ ድሬዳዋ ብቻ ሳይሆን በአጠቃላይ አሁን በጠቀስኩት ከተሞች ላይ ህወሓት ፖለቲካው ማራመድ ስለማይችል የዘር ፖለቲካ የተሻገረ ነገር ስላለበት እነዚህን ከተሞች ባገኘው አጋጣሚ ሁሉ መደብደብ እና ማጥፋት እንደ ስትራቴጂ ነው የተከተለው። አንዳንድ ደግሞ ስቴትስ መጥፋት አልፈልግም መጥራት አልፈልግም እንጂ ለሱ ፖለቲካ የተመቹ ከተሞችን ደግሞ የተወሰነ የማሳደግ ነገርም እናያለን። ይሄ ለህወሓት ፖለቲካ ሲመች ነገ ከነገ ወዲያ ለቆፈረው ነገር መገንጠል ወይ ምናምን ብሎ ለሚያስበው ነገር የሚመቹ ከተሞችን ወይም ሆሞጂኒየስ የምንላቸውን ከተሞች ደግሞ ለማሳደግ ጥረት ሲያደርግ ታያለህ። ሌላውን ባይተዋር አድገው ሊያድጉ ቢችሉ ለዚህ ጥሩ ምሳሌ መቀሌ ነው። በእርግጥ የገዢው ኃይል ዋና መቆያ ከተማ ናት። ሆኖም ግን ሆሞጂኒየስ የሆነች ከተማ ሆሞጂኒየስ ስል በአብዛኛው የትግራይ ተወላጆች 80-90% ያሉበት ለዘር ፖለቲካ የሚመች ስለሆነ ነው እና በጥቅሉ ስናየው ለህወሓት የማይመች የፖለቲካ ባክግራውንድ ስላለ እነዚህ ከተሞች ማጥፋት አስፈላጊ በመሆኑ የተደረገ አድርጌ ነው የማስበው።
ኤርሚያስ፣ ከመሰናበታችን በፊት ምንድን ነው መደረግ ያለበት ብለህ ለአድማጮቻችን ትነግራለህ? በአንተ አመለካከት እንደ ድሬዳዋ ላሉ ከተሞች ምን መደረግ አለበት? ከማልቀስ አልፈን ምን ማድረግ አለብን?
እንግዲህ እንዳልኩት የመጀመሪያው ስራ ግንዛቤ ማስጨበጥ ጥሩ ነው ብዬ አስባለሁ። የድሬዳዋ ጉዳይ የድሬዳዋ ነዋሪዎች ጉዳይ ብቻ አይደለም። የእኛ ኢትዮጵያውያን ስዊድን የምንኖር አሜሪካ የምንኖር ሶማሌ ክልል ሶማሌ የምንኖር ኬንያ የምንኖር ወዘተ ብለን የእኛም ጉዳይ ነው። ባህር ዳር የሚኖር ጎንደር የሚኖር ወይም ደግሞ አዋሳ ውስጥ የሚኖር ሰውም የድሬዳዋ ጉዳይ የእኔ ጉዳይ ነው ብሎ መነሳት አለበት። ይሄ መጀመሪያ ማስበው ነው። ስለዚህ የግንዛቤ ማስጨበጥ ስራ መሰራት ያስፈልጋል። የሚዲያ ሽፋን ያስፈልገዋል እንዳልኩት ምንድነው 40 40 20 ማለት ዝም ብሎ ሰው ቁጥሩን ሲጠራ ነው የምትሰማው ምንድነው 40 40 20 ደግሞ ምናምን ሲሉ ተሰማለ ቀደም እንዳልኩ 10 እናቶች ሬዲዮዋ ላይ ምንም ዘርካት ቁጥር ችርቻሮ ሱቅኛ ጉልት ነው አይደል ምንለው ጉልት ለማግኘት አይ አንተ ኦሮሞ መሆን አለብህ አይ አንተ ሶማሌ መሆን አለብህ ሲባሉ እነዛ 10 እናቶች ውስጥ ሊፈጠር የሚችለው ጉልት ለመሸጥ አራት ኦሮሞ አራት ሶማሌ ሁለታችሁ ደግሞ ወይ ትግሬውኑ ወይ አማራውኑ ወይ ጉራጌውኑ ሲባል በወላጆቻችን ደረጃ ሊፈጠር የሚችለውን ቁርሾ ማሰብ እንችላለን ሌላውን እንተውብየን 10 ወጣቶች እንቀጥራለን ብለው 10 ወጣቶች ውስጥ እንዳልኩት አካውንታንት ለመቀጠር 10 እንግዲህ አካውንቲንግ እውቀት ነው የሚጠይቀው አካውንታንት ለመቀጠር ግን ኦሮሞ መሆን አለበት ሶማሌ መሆን አለበት ሲባል ምን ሊፈጠር ምን ስሜት ሊፈጠር የሚችለው ወደ ራሳችን ገልብጠን ወደ ቤተሰቦቻችን ገልብጠን ውጭ ሀገር ራስ ወዳለው ነገር ገልብጠን እንመልከተው ይሄ ዓለም አቀፍ ህግን መጻረር ነው አንድ ሰው እንዴት ነው በዘሩ ዲስክሪሚኔት የሚሆነው ተወልዶ ባደገበት ሀገር ላይ አይ ኦሮሞ ስላልሆንክ ወይም ሶማሌ ካላንጎ ወይ ሶዴፓ ወይ ኦዴድ ስላልሆንክ አካውንታንቱን አጥራም ተብለህ ስትደረግ የሚፈጠው ስሜት እናስብና የመጀመሪያው ስራ ግንዛቤ ማስጨበጥ ነው ምን ማለት ነው ምን እየተደረገ ነው ድሬዳዋ ውስጥ ሁለተኛ ራሱ አድሬዳዋ ማዋቅራዊ ችግሮቿ ምንድናቸው የተለየ ችግሮቿ ምንድናቸው እኔ እንዳልኩ 6 ወር ቆይዛ መጨረሻ ጣፍኩላቸው ነገር ስለነበረ ያለቀሱ ነው ቁልፍ የሰጡኝ የተለመደ ነገር አለ የከተማ ቁልፍ መስጠት በቃና አንዱ የኛ ምንም እንኳን ከከተማ አዲስ አበባ ብትመጣም ያ በከዛሬ ጀምሮ የድሬዳዋ የኛ አካል ነህ ብለው በኋላም ጥናቶቹንም አቅርቤላቸው ነበር ለሚመለከታቸውም አካላት ቀደም እንዳልኩ ለፖለቲካው የማትመች ከተማ ስለሆነ መፍትሄ አልተገኘም እንጂ በዛ ደረጃ እንግዲህ ድሬዳዋ የፍቅር ከተማ ናት እንደምታቀው ይሄደን ሁሉ የራሱ አርጋ መታሰናግድ ከተማ ናት እና ቢያንስ በቃቺ ከተማ የነዋሪዎቿ መሆኗን የሚያሳይ ነገር ይቀመጥ የሚልም ነገር አንስቼ ነበር ቀደም እንዳልኩ ባለቤት የሌለው ቤት በር ክፍት ነው ዝም ብሎ ማንንም ገብቶ የሚወጣበት ነው እንኳን የቤት ውስጥ በር ግርግድ እንትንም ፈጥረ የለም እንዴ እንደ አጥርና አጥር የለም እንዴ ኢትዮጵያ ውስጥ እንኳን አጥር የላትም ሰው አጥር አይደለም በር የላትም ሰው በር መስኮት ከሌለው ማንንም ዘው ብሎ የሚገባበት ቦታ ነው እና ስለዚህ ሁለተኛው ነገር የነዋሪዎቿ የምትሆንበትን የራሷ ሰዎች እንዲያስተዳድሯት በራሷ አመቃቀም እንድትጠቀም የማድረግ ነገር ግፊት ያስፈልጋል ከዚህ ጋር ተያይዞ ጠቅላይ ሚኒስትሩ ወይም ደግሞ የለውጥ ኃይል ነው ብዬ የማስበው በርቀት ከመሸሽ እንደ መሸሽ ነው የምቆጥረው እኔ እንደ ከባድ ነገር አይቶ ያለመሄድ ነው ግን ብዙ ትልልቅ ነገሮችን ጠቅላይ ሚኒስትሩ ወይም መለወጥ ኃይሉ ተጋፍቷል እውነት ለመናገር የኤርትራ ጉዳይ ማንሳት እንችላለን ሌሎች ነገሮች እና የድሬዳዋን ችግር ለመጋፈጥ ቁርጠኛ መሆን ይጠይቃል ብዬ አስባለሁ በጠቅላይ ሚኒስትሩ አካባቢ እንዲሁ ንቆ ወይም ይሄ ነገር ቢነካ አደጋ ይፈጥራል ከሚል መነሻ ሳይሆን ችግሩን መፍታት አለብን ቢያንስ ይሄ 40 40 20 የሚባል የአፓርታይድ አይነት አገዛዝ መቆም አለበት የሚለው ነገር በፖለቲካ ውሳኔ ያስፈልጋል ጠቅላይ ሚኒስትሩ ድሬዳዋ ወርደው ከድሬዳዋ ነዋሪዎች ጋር መነጋገር አለባቸው ብያምናለሁ የህዝቡ ጥያቄ አለ ያስተዳደሩ ይለወጥልን የኛን የሚመለከት አይደለም የሚል አሁን ግፊት የመጣበት ነገር አለ ይሄንን ማዳመጥ ያስፈልጋል ከፈነዳ በኋላ የሰውየው ከጠፋ በኋላ እንደው ለማረም መሄድ ምንም ተገቢ አይደለም ይሄ ነው ማስበው እንግዲህ ሌላው መፍትሄ አሁን ጠቅላይ ሚኒስትሩ ያረጉት ነገር የዚህ የወሰን አወሳሰንና የማንነት አወሳሰን በፓርላማ የተደቀቀው ዶክመንት አለ ብዙዎቹ ሰምታችሁታል ብዬ አስባለሁ እሱ ዶክመንት በሙያተኞች የሚጠና ከሆነ ሙያተኞቹ እንደኔ እንደምገምተው አንዱ ጥናት ያረጉበታል ብዬ የማስበው ምስራቅ ኢትዮጵያ ነው ስለዚህ እንደመልሶ የማዋቀር መልሶ የማደራጀት ጉዳይ ከተሰራ እኔ እንደው በግል ጠይቀኝ ብትል ምስራቅ ኢትዮጵያን ሐረርን ድሬዳዋን አንድ የሚያረግ የሚያስተሳስር ያጠናን ውጤት ይዘው ቢመጡ መፍትሄ የሚያገኛል ብዬ ነው ማስበው። ምክንያቱም በሐረርና በድሬዳዋ ማከለ ያለው ግንኙነት ልትበጥሰው ማትችል ነው። ሐረር ከውሃ መታገኘው ከድሬዳዋ ስለዚህ ሁለቱን የሚያስተሳስር ምስራቅ ኢትዮጵያን ወደ አንድ ነገር የሚያመጣ አደረጃጀቱን በዘር ከመሆን በጂኦግራፊ ሎኬሽን የሚሆንበት ነገር እንደው ዘለግ አድርጎ ማሰብ ይቻል መፍትሄ ያመጣል ብዬ ነው ማስበው። ይሄን ነው ማለት የምችለው።
ኤርሚያስ ከሰጠህን 30 ደቂቃ በላይ መልካም ፈቃዱ ሆኖ 15 ደቂቃ ጨምረህልናል። ግን ወደፊት ሰፋ ያለ ውይይት እንደምናደርግ ባለሙሉ ተስፋንን እጅግ በጣም እናመሰግናለን። በኢትዮጵያ ድምጽ ሬዲዮና በአድማጮቻችን ስም እንግዲህ መልካም እንቅልፍ ትንሽም ብትሆን እንድትተኛ እንመኝልሃለን። ሰላሙን ጌታዬ።
እሺ እሺ፣ እግዚአብሔር ይስጥልኝ። እኔም አመሰግናለሁ። ሲዲ ማህበረሰብንም ሰላሙን ልኝላለሁ። እዚህ በጣም እግዚአብሔር ይስጥልኝ።
በጣም እናመሰግናለን።
እሺ
በድጋሚ እንደምን አርፍዳችኋል አድማጮቻችን። እንግዲህ ከመጀመሪያችን ጀምሮ ያዝናቸው ሁለት መሰረታዊ አጀንዳዎች አሉን በዛሬ የሬዲዮ ፕሮግራም ስርጭታችን። የድሬዳዋ ጉዳይና እንዲሁም የአቶ በረከት ጉዳይ ናቸው በዋናነት ይዘን ያለነው። እንግዲህ አንድ አድማጫችን ደግሞ በስልክ አስገብተዋል። በተለይ በአቶ በረከት ዙሪያ ላይ ያላቸውን አስተያየት ሊሰጡን አየር ላይ ነው ያሉት። ጤና ይስጥልኝ ጌታዬ።
ሰላም እንዴት ናችሁ?
አለን እግዚአብሔር ይመስገን። እንደው እስቲ በአቶ በረከት መታሰር ዙሪያና በሳቸውም ስብእና ዙሪያ የተወሰነ ያለውትን ልምድና ተሞክሮ እስቲ ለአድማጮቻችን ማቅረብ ፈልጋለሁ። አድማጮቼ እንዲሰሙልኝ ፈልጋለሁ ያሉን ሐሳቦች አሉ። በርግጥ በተወሰነ በስልክ አቶ ኤርሚያስን እያስተናገድን እርሶን ተቀብለን ነበረ አቆይተንዎታል። በቅድሚያ ይቅርታን ጠይቃለን። በሰፊ ሰዓት ወስደምንወያይበት ጉዳይ ቢሆንም እንደው ለአድማጮቻችን በተወሰነ ሐሳቡን ቢያደርሱልን።
አዎ ጥሩ ነው። እኔ መናገር የምፈልገው ምንድነው ግለሰቦች በፖለቲካ ውስጥ ከቡድን የበለጠ ፓወር አላቸው ብዬ ነው እኔ ማስበው ማምነው እምነቴ ማለት ነው። ግለሰቦች ያንድ ነው ታሪክ ምዕራፍ መለወጥ ይችላሉ ብዬ ከመያምኑ ሰዎች ውስጥ ነኝ። እና ምን ለማለት ነው የኢትዮጵያን የ27 አመት የአይዲዮሎጂ ወይም ደግሞ ወያኔ የሚመራበትን ነገር ተቀረጹ ሰዎች ውስጥ አንዱ በረከት ስምኦን ነው ብዬ ነው ማምነው ማለት ነው። ከታዘብኩትም ካየሁትም ለሱ ቀረቤታ አለ ነበረኝ። ለነሱ ቀረቤታ ነበረኝ ስል እንደ ያው ኤርሚያስም እንደገለጸላችሁ እኔ ከ1984 ጀምሮ ልክ አገሪቱን እንደተቆጣጠሩ ጀምሮ የነሱ አስተማሪ ሆኜ ተቀጥሬ ነበር ከአዲስ አበባ ማለት ነው። እና በቅርበት ነበር ማቃቸው ነበር። ይሄ እንግዲህ ሆነ ማዕረግ ከመሰጠቱ በፊት ማለት ነው ማዕረግ ከመሰጠቱ በፊት እነሱን አስተምር ነበር። ፖለቲካ ወይም ሌላ ነገር አይደለም የቀለም አስተማሪ ይሄ ማለት ነው። የቀለም አስተማሪ ሆኜ ያው በአካዳሚ አብዛኞቹ ገበሬዎች ስለሆኑ የኢህአዴግ ሰራዊት ያን ገበሬ ከአሁ ጀምረን እስከ 9ኛ 8ኛ ክፍል ድረስ አካዳሚ እናስተምር ነበር ከአዲስ አበባ ተመልምለን ሄደን ማለት ነው በየክፍለ ሀገሩ። በዚህ ጊዜ ውስጥ እኔ እጣፋን ታደርሶኝ ያስተማርኩት ቢአድን የሚባለውን ሰራዊት ነበር። እና በዚህ በአድን ሰራዊት ውስጥ የታዘብኩትን ነገር እንደ ምስክር ሆኜ ማለት ነው እኔ ለሀገርም እንደዚህ ወደ ውጭ እንድሰደድ ካደረጉኝ ትልቁ ምክንያት አንዱ እዛ የታዘብኩትና ያየሁት ነገር ነው። እዛ ያየሁት በጣም ግልጽ የሆነ አንድ የተማረ ሰው ሊታዘበው የሚችለው ዲስክሪሚኔሽን ማለት ነው። ዲስክሪሚኔሽን ሲባል አፓርታይድ ነበር። በሰራዊቱ ውስጥ ራሱ የአፓርታይድ ነገር ነበር እኔ እንዳየሁትና እንደታዘብኩት። ይሄን ደግሞ ዲዛይን የሚያደርጉት ቢአድን ውስጥ ያሉት ትላልቆቹ ሰዎች ናቸው። ትላልቆቹ ስልም ለማለት ነው ፖለቲካውን የሚያሽከረክሩት የሚመሩት ፓወሩን የያዙት ሰዎች ማለት ከነዚህ ውስጥ አንዱ ማለት አቶ በረከት ነው። ጊዜ እያንዳንዱን ገበሬ ተጠግተ ስጠይቀው ሰራዊት ወታደር የተባለው ማለት ስጠይቀው የዛሬዎቹን ጀነራሎች ነው ማወራል ከብቷል። ስለዛሬዎቹ ጀነራሎች፣ ስለዛሬዎቹ ኮሎኔሎች፣ ስለዛሬዎቹ ሻለቃዎች ነው እምነግርህ። እነሱም በክፍል ውስጥ የማስተማር እድሉ ገጥሞኝ ነበር። ያስተምራቸዋል አመለካከታቸውን አይዲያቸውን አይነበር። እነዚህ ሰዎች እውነቴን ነው የምልህ ለኢትዮጵያ የሚመጡ ነው አይደሉም። ኢትዮጵያን እንዴት አድርገው ነው በእነዚህ ሰዎች ስንት የተማረ ስንት አይደለም እነሱ ቀርቶ እኔ እንኳን ተማሪው ልሆን ማልችል ስንት ምሁር ይያላት ኢትዮጵያ እንዴት ነው በእነዚህ የምትመራበት? ሁልጊዜ አነሳ ነበር። በዚህም ጉዳይ ከኤርሚያስ ጋር እንወያይ ነበር ብዙ ጊዜ ማለት ነው። በጣም ብዙ ጊዜ ማለት ነው። እቺ ሀገር ወደ ገደል እየሄደች ነው ያለችው። እነዚህ ሰዎች በጣም ሰልፊሾች ናቸው። ስለራሳቸውና ስለቡድናቸው እንጂ ስለዚህች ሀገር የሚያስቡ አይደሉም። እኛ ደግሞ ቀርበን ይሄንን ነገር እያየን ኤርሚያስ ምንድነው ማድረግ ብዙ ሰዎች አሉ ሌሎችን ባይዘው ወይ ማለት ነው። አሁንም አንዳንድ ትላልቅ ቦታ ላይ ያሉ ሰዎችም ማለት ነው እነሱም ምናልባት ሊያደምጡ ይችላሉ ይሄንን ነገር እናነሳ ነበር ይሄንን ኢሹ ማለት ነው። እና የሚያወሩ ምንድነው ብሔርተኝነትን ነው በቃ ስለ ብሔርተኝነት ስለ ዘረኝነት ሁልጊዜ በረከት ምትርክት ነው የሚያወሩልን ስሙን ሳይቀር ማለት ነው። ጧት ማታ ኢትዮጵያ አይደለም ስለ ኢትዮጵያ ወታደርነታቸው አይደለም በዛ በንጹህ አይምሯቸው በገበሬ የገበሬ አይምሮ እንግዲህ ንጹህ ነው እንደዘራ ነው መታጭደው እንደሰጠው ነው መልሶ የሚሰጠው ማለት እና ዘረኝነትን ነበር ለነሱ የሚነግሯቸው የሚያስተምሯቸው ኢቭን እኔ ባጋጣሚ ኤርሚያስ የሂሳብ ነበር የሚያስተምራቸው እኔ ታሪክ ነበር የማስተምራቸው ኢትዮጵያን ታሪክ ማለት ነው ጂኦግራፊና ታሪክ ነበር የማስተምራቸው ያን ሳስተምር ኮንፍሊክት ይፈጠር ነበር ክፍል ውስጥ ራሱ ማለት ላቃና ስሞክራ አንዳንድ ነገሮችን ስነግራቸው ይባንኑና መልሰው እንደገና ያ የተነገራቸው ነገር ይመጣባቸው ጥያቄ ያነሱብኛል አንዳንድ እኔ ደግሞ በጣም አንብቤ ተዘጋጅቼ በደንብ በተቻለኛ አቅም ማለት ነው አግራ ሂስትሪ ነው የዘጋጅት አድርጌ የጨረስኩት እነግራቸዋለሁ ዴት ነው ይሄ ነገር ምናምን ይላሉ መልሰው እንደገና ደግሞ ሌላ ነገር ያመጣሉ ማለት ነው እና ምንድነው ይሄ ነገር እየተጠግቼ ለማየት አንዳንድ ነገር ስሞክር ይሄ በረከት እና የሱ ላይን ዲዛይን የሚያደርገው በጣም የሚገርም አሁን እምናገረው ነገር ኢትዮጵያ ሰራዊት ተብሎ በሚባለው ውስጥ መናገር መፈልገው ነገር እኔ ባይሁት ማለት ነው እኔ ዋለልኝ በሚባለው ክፍለ ጦር ውስጥ ነበር ሳስተምር የነበረው ማለት ነው ይሄ በጣም ግሬ ትልቁ የኢሃዲክ ቀኝ እጅ የሚባለው አንዱ ወታደራዊ ተቋም የነበረ ነው የሚገርምህ አብዛኞቹ የቢያድን ሰዎች በብሔር እኔ መግለጽ አልፈልግም ስለብሔርም ብዙ ጊዜ ይቆጠቆጣኛ ስለእንደዚህ አይነት ነገር ሳነሳ ራሱ ማለት ነው ግን መግለጽ ስላለብኝ ነው አማራዎች አሉ እና አገዎችም አሉ ሌሎች ብሔሮችም አሉ በዚህ እንትን ውስጥ ማለት ግን ሰራዊቱ አገው ዶሚናንት ነበር እጥዋል አገዎች ነበር ሰራዊቱን የሚመርጡ ያየሁት ነው እኔ የምናገረው ምንም ይሄ ባይዝዶኛ አይደለም አገዎች የቅርብ የተማሪዎቼ የሚያቆኝ ያሉ እንትን እንላቸዋለሁ በአገዎች እኔ በቅርብ እንዳየሁት ማለት ከዛንታ ጀምሮ ኃይል እስከ ላይ ድረስ ነገሮችን አስተውያ ይቻለው ለምሳሌ እኔ ነበርኩበትን ሰራዊት ብዙ አማራ ይሆኑ ብሪላይንት እኔ አማራዎችን ለማነሳሳት አይደለም ይሄን እየተናገርኩ ያለሁት ገብቷል ጥርጣሬ ነበር በአማራው ላይ ራሱ ማለት ነው ጥርጣሬ ሌላ ነገር እየዘራሁኝ አይደለም እውነቱን ነው የነበረውን ነገር ምን ያህል ተንኮል እንደነበረ ይሄንም ያወቀሩ ማንንም አይደል በረከትና ኃይሌ ጥላሁ ያየር ኃይል አዛዥ የነበረው ማለት ነው በቅርብ ይመጣ ነበር እዛ ሰራዊት ጋር እኛም በቅርብ ከኛ ጋር ራሱ ብዙ ጊዜ ስብሰባን አንዳንድ ነገሮች ቻሌንጅ እናደርገው ነበርኛ አጣጫ ለማስያዝ ማለት ነው ምን እያደረጋችሁ ነው ያላችሁት ኃላፊነትም ስለሚሰማን በጊዜው ለነሱ ስለምንቀርብ ሌላው ህዝብ በጣም ይርቃቸው ስለነበርኛ ግን ከነሱ ጋር ስለምንኑ ስለምንወጣ ስለምንገባ ስለሚለም ስለሆነ የተወሰነ ራይትም ስለነበረን እናነሳ ነበር ይሄንን ነገር እዛ ውስጥ ማለት ነው እኔና ጓደኞቼ መምህራን የሆኑት ሲቪል መምህራን ማለት ነው እናነሳ ነበር ይሄንን ነገር ነፃነት አንጻራዊ ነፃነት ስለነበረን ማለት ነው
ምናልባት አቶ ሽመልስ ጭብጣችንን ወደ አቶ በረከትን መልስና ካለን ሰዓት አንጻር እንደው አሁን እንግዲህ አቶ በረከት በህግ ጥላ ስር ውለዋል በሰሩት ወንጀል ተጠርጣሪ ሆኖ ለፍርድ ቀርቦም ቀጠሮ ተይዞባቸዋል በርሶ እይታ ከነበሩት ልምድም ምናልባት የመጡበትን ሂደትና ያዩትን ኤክስፒሪንስ በኢሃዲግ ስርዓት ውስጥ ያዩትን ግፍና ወንጀሎችን በሌላ ጊዜ ሰፊ ፕሮግራም ይዘን ከርሶ ጋር መወያየት ለአድማጮቻችን የነበረውን ማድረስ እንፈልጋለን ግን በርሶ ግምገማ አቶ በረከት አሁን የገቡበት የተጠየቁበት ተጠርጣሪ የሆኑበት ጉዳይ አለ በኢትዮጵያ የፍትህ መድረክ መዳኘት አለባቸው ብለው የሚያስቧቸው መሰረታዊ ወንጀሎች እስኪ አንድ አምስት ጥቀሱልኝና ባጭሩ
እስቲ በዛ እኔ ልግለጽልህ ዋናውን ኢትዮጵያዊነትን ዳሽ አድርጎ እንዲጠፋ ያደረገው በረከት ስምኦን ነው እኔ በረከት ስምኦን እና በጥረት ገንዘብ እንዲጠየቅ አልፈልግም ገብቷል ኢትዮጵያዊነትን በመደምሰስ ስራ ተጠምዶ የነበረ እኔ በቅርብ ባየሁት በሰራይቱ ላይ እንኳን በገበሬው ላይ እኛ የዘራነውን እንኳን እየተከታተለ የሚያጠፋ ሰው ነበር ያ ደግሞ በቀጥታ ከሱና በሱ ስር ከነበሩ ሰዎች ዲዛይን ተደርጎ የሚመጣ ነበር ይሄ ነገር ከምን መጣ ይሄ ሰውዬ እኮ በጥብጥ በታየው እኮ ምንም ምናልባት በጊዜው 12 ያክፍል ጨርሶ ያፖስ ገብቶ ትግሬ ነበር ነው ስንት አቅም ያላቸው ሰዎች ይያሉ እሱ ስልጣኑን ስለያዘ እዛው አሁን እንዳልኩ ማለት ነው ይሄን ነገር ዲዛይን ያደረገ በሰራይት ውስጥ እንኳን ማለት እየነገርኩ እኮ ነው ያ አጋው አማራ እኔ በነበርኩበት ሰራይት ውስጥ ራሱ አጋዎችን ዶሚኔት እንዲያደርጉ ማለት ነው አማራው ብቅ ካለ ገብቷል ኃይሉን ይዛል ጥርጣሬ አለ ገብቷል ለምሳሌ እኔ የነበርኩበትን ሰራይት ይሄ ዲዛይን አድርጎ ማረግ እንኳን እኔ ማረግ ከመሰጠቱ በፊት ነበር እዛ የነበርኩት አሁን የምታያቸው ጀነራል ኮሎኔል ምናምን የሻለቃ ሻምብል ከመባላቸው በፊት ነበር እዛ ማረግ ይሰጣቸው የነበረው ሲናገሩ በቅርብ ይቀርቡኝም ስለነበር አብረን ኑልም ስለነበር ሲነግሩኝ ለበረከት ስምኦን ባላቸው ቀረቤታ ነበር ሰዎች ማረግ የተሰጣቸው ለምን አልደግ በስራቸውና ለኢትዮጵያ ባደረጉት ኮንትሪቢዩሽን አይደለም ማረግ
ሲሰጣቸው የሐሳቡም እንዳይረዝም ዜና ሰዓታችንም ስለደረሰ ቀጥለን እንተምንለዋለ አህመድም አስተያየት መስጠት ይፈልጋል እስቲ አህመድ ያለው አስተያየት
አቶ ሲመልስ ባልሳሳት ትክክል ነኝ የደረሰው መልእክት እንደሱ ነው ከኤርሚያስ ጋር ስናወራ
ልክ ነው
ኦኬ ብዙ ከእርሶ ጋር የምናወራው ስለሚኖር በዚች በአጭር ጊዜ ውስጥ ይሄንን ማንሳት አሁን ይከብደናልና ምን አለ ሰሞኑን ደውለን በሚቀጥሉት ፕሮግራሞቻችን ስለነዚህ ስላስተማሯቸው ኮሎኔሎች ጄነራሎች ያላቸውን አመለካከት በአጠቃላይ አብረን ብንወያይ ምን ይመስልዎታል?
እኔ በጣም ደስ ይለኛል። በጣም ደስ ይለኛል።
ሰሞኑን እንደውልልዎታለን እነዚህን ጉዳዮች በሰፊው ዘርዝረው ያስረዱናል አንዳንድ እኛም የምንጠረጥራቸው አለ እናንተም የምታውቋቸው ምናልባት በግልጽ ትናገሩ ይሆናል this timeና ተስፋ እናደርጋለን ለአድማጮቻችሁን በሰፊው ታቀርቡልናላችሁ ሚስጥሮቹን የምታውቋቸው እጅግ በጣም እናመሰግናለን አቶ ሽመልስ ሰሞኑን እንደውልልዎታለን
አመሰግናለሁ እኔም በጣም አመሰግናለሁ ፖይንቱን ስላገኛችሁት
ከራፋዶ 11 ሰዓት ሆናል ከኢትዮጵያ ድምጽ ሬዲዮ ሳምንቱ አባይ ዜናዎች ቀጥለው ይሰማሉ። ጠቅላይ ሚኒስትር አብይ አህመድ የአውሮፓ የፋዊ ስራ ጉብኝታቸውን አጠናቀው ተመልሰዋል። ጠቅላይ ሚኒስትሩ በጣሊያን የጀመሩትን የፋዊ ስራ ጉብኝት ስዊዘርላንድና ቤልጅየምን በማካለል ተጠናቋል። በጉብኝቱም ከተለያዩ ሀገራት መሪዎችና የቢዝነስ አንቀሳቃሾች ጋር በመምከር የሁለትዮሽ ግንኙነት ከማጠናከር ባለፈ ኢትዮጵያን በኢንቨስትመንትና ድጋፍ ማገዝ የሚያስችሉ ስምምነቶች ተፈርመዋል። ጠቅላይ ሚኒስትር አብይ አህመድ የአውሮፓ ህብረት መቀመጫ በሆነችው ቤልጅየም የነበራቸውን ጉብኝት ሲያጠናቅቁም በብራስልስ ያለውን ኢትዮጵያ ኤምባሲ መጎብኘታቸው ተዘግቧል። እንዲሁም የአውሮፓ ህብረት ኮሚሽን ለኢትዮጵያ 130 ሚሊዮን ዩሮ እርዳታ መለገሱም ታውቋል። የትግራይ ክልል ምክር ቤት በቅርቡ በህዝብ ተወካዮች ምክር ቤት የጸደቀውን የአስተዳደር ወሰንና የማንነት ጉዳዮች ኮሚሽን ማቋቋሚያ አዋጅ በመቃወም ውሳኔ አሳልፈዋል። ምክር ቤቱ ውሳኔውን ያስተላልፈው በመቀሌ ከተማ በተካሄደው 14ኛ መደበኛ ጉባኤ መሆኑ ተዘግቧል። ምክር ቤቱ በውሳኔ ሐሳብ አዋጁ የፌደራል መንግስት በክልሎች ጉዳይ ጣልቃ በመግባት የክልላዊ አስተዳደር መብትና የፌደሬሽን ምክር ቤት ስልጣን እንዲጋፋ የሚያደርግ ነው ብሏል። በተጨማሪም በክልሎች ብሔሮች ብሔረሰቦችና ህዝቦች መካከል መጠራጠር እንዲፈጠር የሚያደርግ እንደሆነም ነው ምክር ቤቱ በውሳኔ ሐሳቡ የገለጸው። ለዚህም የኮሚሽኑ የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች በህገ መንግስት የተሰጣቸውን ስልጣን ተክቶ የወሰን የማንነት ጉዳዮችን ለመመልከት መቋቋም ውስጥ ነው ሲል በውሳኔ ሐሳቡ አስፍሯል። ምክር ቤቱ በመጨረሻ ማዋጁን በመቃወም የተዘጋጀን የውሳኔ ሐሳብ አጽድቋል። የኦሮሚያ ብሔራዊ ክልላዊ መንግስትና የኦሮሞ ነጻነት ግንባር ኦነግ የተኩስ ማቆም ውሳኔ ማስተላለፋቸው ተነገረ። ከዚህ በተጨማሪም የኦነግ ሰራዊት በጥቂት ቀናት ውስጥ ካለበት ጫካ ወጥቶ ወደ ካምብኒ ገባ ውሳኔ ተላልፏል። መንግስትና ኦነግ ውሳኔዎችን ያሳለፉት የኦሮሞ አባገዳዎች ህብረት ሰሞኑን ባምቦ ከተማ ባዘጋጀው የእርቅ ስነ ስርዓት ላይ ነው። በተዘጋጀው የእርቅ ስነ ስርዓት ላይ የኦሮሚያ ብሔራዊ ክልላዊ መንግስትና የኦነግ ከፍተኛ አመራሮች፣ አባገዳዎች፣ ሀደሲ ቄዎች፣ የሀገር ሽማግሌዎች፣ ዩኒቨርሲቲ መምህራን፣ ወጣቶች፣ የፖለቲካ ፓርቲ ተወካዮችና የአምቦ ከተማና አካባቢው ነዋሪዎች ተገኝተዋል። በመድረኩ ላይ በመንግስትና ኦነግ መካከል በሃል መሰረት ኮርማ በሬ በማረድ በኢፋ የእርቅ ስነ ስርዓት ተፈጽሟል። ሁለቱም አካላት ከዚህ በኋላ ወደ ደም መፋሰስ እንደማይገቡ እንዲሁም ያለፈውን ነገር በመተው ስለወደፊቱ ብቻ በጋራ ለመስራት በእርቅ ስነ ስርዓቱ ላይ ቃል መግባታቸው ተዘግቧል። በሌብነት ወንጀል የተጠረጠሩት አቶ በረከት ስምኦንና አቶ ታደሰ ካሳ ፍርድ ቤት ቀርበው የ14 ቀን የጊዜ ቀጠሮ ተሰጥቷቸዋል። ጉዳዩ በአዲስ አበባ እንዲታይና ዋስትና እንዲሰጣቸው ያቀረቡት ጥያቄም በፍርድ ቤቱ ወድቆ ሆኗል። አቶ በረከት ስምኦንና አቶ ታደሰ ካሳ በጥረት ኮርፖሬት ውስጥ አመራር በነበሩበት ጊዜ በተጠረጠሩበት የሌብነት ወንጀል በባህር ዳር በሚገኘው ከፍተኛ ፍርድ ቤት ቀርበዋል። ሁለቱም ተጠርጣሪዎች የጤና ችግርና የቤተሰብ እንደጋፍ በቅርበት ለማግኘት በሚል የዋስትና መብታቸው ተጠብቆ በውጭ ሆነው እንዲከራከሩና ጉዳዩ አዲስ አበባ እንዲታይላቸው ፍርድ ቤቱን ጠይቀው ነበር። ተጠርጣሪዎቹ ካለባቸው የጤና ችግር አንጻር በተደጋጋሚ የተዘጋጀ ምግብ እንደሚመገቡ ገልጸው ይሁንና በማረፊያ ቤቱ ምግብ በአግባቡና በሰዓቱ እንደማይቀርብላቸው ተናግረዋል። የኢኮኖሚ ችግር እንዳለባቸውና ጡረታም በአግባቡ እንደማይወስዱ ነው ተጠርጣሪዎቹ ገለጹት። በባህር ዳር ቤትና ዘመድ ስለሌለን ቤተሰቦቻችን ከአዲስ አበባ ተመላልሰው ምግብ ለማብሰልም ሆነ ለማገዝ አይመቻቸውም ነው ያሉት። በተጨማሪ በማረፊያ ጣቢያው ዙሪያ በተሰበሰቡ ወጣቶች ወንጀለኛ ሌባና ነፍሰ ገዳይ በማለት ክብራችንና ህገ መንግስታዊ መብታችንን የሚነካ ድርጊት ፈጽመውብናል። በከተማው ያለ ድባብ ለደህንነታችንና ጉዳያችን በደንብ ተከታትሎ ለመከራከር እክል ይፈጥራል። ስለሆነም የክርክሩ ጉዳይ አዲስ አበባ ይታይልን ሲሉ ለችሎቱ አቀርበዋል። የተለያዩ መገናኛ ብዙሃን አመራሮች ወንጀለኛነታችን ሳይረጋገጥ ጉዳዩ በመራገብ የደቡብ ፍርድ እንዲደርሰን አድርገዋል ብለዋል። ለአብነትም አቶ በረከት በደብረ ማርቆስ ከተማ በወጣቱ የደረሰውን ሁከትና ግርግር አንስተዋል። የክልሉ ስነ ምግባርና ጸረ ሙስና ኮሚሽን አቃቤ ህግ በበኩሉ ተመዘበረ ካለው የሀብት መጠን ከፍተኛነት አንጻር ዋስትና እንዳይሰጣቸውና እንዲሁም የተጠረጠሩበት ወንጀል የተፈጸመ በአማራ ክልል በመሆኑ ጉዳያቸው በባህር ዳር እንዲታይ ፍርድ ቤቱን ጠይቋል። መሰከሮችም በአማራ ክልል የተለያዩ አካባቢዎች ለሚያቀርቡን ጉዳዩን በባህር ዳር መታየት ተገቢነት ነው ብሎ ፍርድ ቤቱ አጽድቆታል። በድሬዳዋ ህዝባዊ ተቃውሞ መቀጠሉ ተነግሯል። የተጠራቀመውን ብሶትና በደል ለመግለጽ አደባባይ የወጣው የድሬዳዋ ከተማ ነዋሪ ከጸጥታ ኃይሎች ጋር መጋጨቱን መረጃዎች አመልክተዋል። የከተማው መዋቅር ነዋሪውን ባይተዋር ያደረገ መብትና ጥቅም የገፈፈ መሆኑን በመግለጽ የፌደራል መንግስት አስቸኳይ መፍትሄ እንዲሰጠው ጠይቋል። ህዝቡ ንብረት ከማውደምና ከማቃጠል ተቆጥቦ ጥያቄው ሰላማዊ በሆነ መንገድ እንዲገልጽም ጥሪ ማቅረቡ ተዘግቧል። መንገዶች የተዘጉ ወሞች የተቃጠሉ መሆኑንም ተዘግቧል። ዘግይቶ በመጣም ዜና መከላከያ ድሬዳዋን ተቆጣጥሮ ነገሮች ወደ መረጋጋት እየሄዱ መሆናቸውም ተዘግቧል። የጠቅላይ ሚኒስትር አብይ መንግስት ከመንፈቅ በፊት ተግባራዊ ያደረገው የምህረት አዋጅ ማብቃቱ ተገለጸ። ከ13000 በላይ ሰዎች በዚህ የምህረት አዋጅ ተጠቃሚ መሆናቸው ተመልክቷል። ጠቅላይ አቃቤ ህግ እንዳስታወቀው ከሐምሌ ወር ጀምሮ ተግባራዊ በሆነው በዚህ የምህረት አዋጅ በወህኒ የሚገኙ 250 እስረኞች ሲፈቱ በሌሉበት የተፈረደባቸው 430 ዜጎችም የምህረት ሰርተፍኬት ማግኘታቸውን የጠቅላይ አቃቤ ህግ ኃላፊዎች ለመንግስታዊ መገናኛ ብዙሃን ገልጸዋል። 2131 የፌደራል ፖሊስ አባላትና 6655 የመከላከያ ሰራዊት አባላት በምህረት አዋጁ ተጠቃሚ መሆናቸው ተገልጿል። ምህረት ካገኙት ውስጥም 160 የሚሆኑት በኦንላይን ማመልከቻ አቅርበው ምላሽ ያገኙ መሆናቸው ተመልክቷል። በክልል ደረጃ ምህረት ካገኙት ከፍተኛ ቁጥር ያዙት በአማራ ክልል ሲሆን 2923 ሰዎች ምህረት ተደርጎላቸዋል ተብሏል። ትግራይ ክልል 144፣ ደቡብ ክልል 108፣ ቤኒሻንጉል ጉሙዝ ክልል 94፣ ኦሮሚያ ክልል 62፣ እንዲሁም ሐረሪ ክልል 50 ሰዎች በምህረት አዋጅ ተጠቃሚ መሆናቸው ተዘግቧል። በምህረት አዋጁ ተጠቃሚ የሆኑት አብዛኛው በፌደራል ደረጃ ያመለከቱ መሆናቸው የተገለጸ ሲሆን በአጠቃላይ በስድስት ወራት ውስጥ ምህረት ያገኙ ዜጎች 13000 መሆናቸው ተዘግቧል። የሳምንቱ አበይ ዜናዎች በዚሁ ተጠናቀዋል። ከቀጣይ ፕሮግራሞቻችን ጋር መልካም ቆይታ።
አፍቱ ማስተዋቂያ ያለን በአቶ ከበደ ጸሃይ በቅርብ ቀን የጻፈው የእንባጎር ስኬት የሚልና የዶክተር አብይ ቁርጠቀል ልጅ የሚል መጽሐፎች በስቶክሆልም ዙሪያ በሚገኙ ባበሻ ሱቆች በ120 ክራውን ማግኘት ይችላሉ ይላል ማስተዋቂያው።
በድጋሚ አሁንም ጤና አስጥልን እንላለን ውድ አድማጮቻችን። በዛሬው ፕሮግራማችን ለየት ባለ ሁኔታ ጀምረን ነበር። እንግዲህ እስካሁን ድረስ እንደተከታተላችሁን ባለሙሉ ተስፋ ነን። ይሄን ያረግንበት ምክንያት አቶ ኤርሚያስን ከንቅልፋቸው ቀስቅሰን ይሄንን አንገብጋቢ ሁለት ጥያቄዎች እንዲያነሱልን በሚል በነበረብን የሰዓት ጥረት ነው። ለማንኛውም እነዚህን አርስቶች ወደፊት እናብላላቸዋለን። ከዛ ቀደም ብሎ ደግሞ ሶስተኛ በጣም በጣም እጅግ በጣም በኔ እምነት በኢትዮጵያ ድምጽ ሬዲዮም እምነት በሌሎቻችን በአብዛኛው ኢትዮጵያ ውስጥ ለውጥ እንዲመጣ በሚንፈልግ ኢትዮጵያኖች ዘንድ ያለ እምነት ነው ብያምናለሁ ነውም የዶክተር አብይ ያነሳሱት የጀመሩት የዳያስፖራ $1 በመስጠት ያቋቋመው ትረስት ፈንድ ነው። ይሄን በተመለከተ ከዚህ በፊት ኢትዮጵያ ድምጽ ሬዲዮ በተደጋጋሚ ከፕሮፌሰር አልጋራ ለማየው ጋር የዚህ የትረስት ፈንዱ የቦርድ ሊቀመንበር ጋር ባደረገው ውይይት ስምምነት ላይ ደርሰን ስዊድን ውስጥ በዛሬው ዕለት የስዊድን ቻፕተር የትረስት ፈንዱ ቻፕተር እንዲቋቋም ተስማምተናል። በዚህ የትረስት ፈንድ ስብሰባ መቋቋሚያ ስብሰባ ላይ እንግዲህ ማንኛውም ኢትዮጵያዊ የፖለቲካም የሃይማኖትም የሶሻልም ተወካይ ነኝ የሚል እንዲሁም እያንዳንዱ ኢትዮጵያዊና አፍቃሪ ኢትዮጵያዊ በሙሉ በቦታው እንዲገኝ በአክብሮት እንጠይቃለን። በኢትዮጵያ ኮሚኒቲ አዳራሽ ቮርበሪ በሚገኘው ከ14 ሰዓት ጀምሮ ይደረጋል የስብሰባና በዚህ ስብሰባ ላይ ተገኝታችሁ በዚህ ቻፕተር ለታሰበው ሊቋቋም ለታሰበው የስዊድን ቻፕተር ተወካዮቻችሁን እንድትመርጡ በግልጽ መንገድ እንድትመርጡና ስራው በተቀላጠፈ ሁኔታ እንዲቀጥል የሚል ጥሪ ነው። ይሄንን የምናረግበት ምክንያት የኢትዮጵያ ድምጽ ሬዲዮ ይሄን ሊያርግበት የወሰነበት ምክንያት ምንድነው? ብዙ ጊዜ 25 አመት ሙሉ ብዙ ኢትዮጵያኖች አፍቃሪ ኢትዮጵያኖች በተለያየ መንገድ ኢትዮጵያ ውስጥ የሚፈጸመውን በደል ወንጀል ሰቆቃ ሲቃወሙና ተቃውሟቸውን በአደባባይም በየተለያየ ሁኔታ ሲገልጹ ቆይተዋል። ያ ጊዜው አሁን ያንን የምንገልጽበት ሳይሆን ደግሞ ድጋፋችንን ወይንም ደግሞ ለዛ ለተቃወመው ነገር እንዳይፈጸም የተሻለ ሁኔታ ለሀገራችንና ለህዝባችን እንዲሆን ፖዚቲቭሊ ምንሰራውን ደግሞ በተጨባጭ ምናሳይበት ነው። መቃወም ብቻ በቂ አይደለም። የተቃወምነው ወድቋል ለጊዜውም ቢሆን ግን ያ ተመልሶ እንዳይመጣ እኛ ደግሞ የምንፈልገውን ማድረግ መቻል እንዲሳካልን መቻል አለብን የሚለውን ለመወያየትና በስራ ላይ ለማዋል ነው። አንድ ከዚህ በፊትም የተናገርኩት አለ አባባል ብዙ ጊዜ እኔም ራሴ ሰማዋለሁ አደንቀዋለሁ። ለዚህም ነው የምደጋግመው ብዙ ሰው ሁሉ መንግስተ ሰማያት ጀነት ወይም ገነት መግባትን ይመኛል ይፈልጋል። መሞትን ግን ማንንም አይፈልግም ነው። ቁጭ ብለን ሁላችንም ኢትዮጵያ ውስጥ እንዲህ ቢሆን አብይ ይሄን ቢያደርግ አብይ ይሄን ቢያደርግ አብይ ይሄን ቢፈጽም እንላለን። አብይ ተነስቶ ኦኬ የምችለውን አረጋለሁ በሉ እናንተም ደግሞ ይችን አድርጉ ብሎ ሲል እቤታችን ቁጭ ብለን እንዲህ ቢያደርግ ብለን መመኘቱ በቂ አይደለም። እኛም ደግሞ እሱ እንዲሰራ የምንፈልገው እኛ በተወሰነች ደረጃ እንኳን መርዳት መቻል አለብን። ይሄን ካላደረግን ዝም ብሎ ብቻ ወሬ ብቻ ይሆናል እና እስከዛሬ የተቃወምነው ስራ ላይ እንዲውል ያወድቆ እኛም እንፈልገው ስራ ላይ እንዲውል እኛም ደግሞ የምንችለውን አስተዋጽኦ ማድረግ አለብን። 1000 ኪሎ ሜትር ለመጓዝ አንድ እርምጃ መጀመር አለበት። ሰው ያቅሙን ከወረወረ ፈሪ አይባልም። ሶ ያቅማችንን እንወርውር እናድርግ ነው ይሄ ስብሰባና ውድ ኢትዮጵያኖች አፍቃሪ ኢትዮጵያኖች በአጠቃላይ ስለ ኢትዮጵያ የሚቆረቁራችሁ የሚቀነቅናችሁ ሁሉ በዚህ ስብሰባ ላይ እንድትገኙ ነው የዛሬው ስብሰባ ጥሪ። ወደ ኋላ ላይ በዚህ ጉዳይ ላይም እንወያይበታለን። በጣም ወሳኝ ነው። መቃወም ብቻ ጥቅም የለውም። መቃወም ብቻ የሚያሳድገን ነገር አያመጣም። ተቃውሞ ጥሩ ነው።
አይ እውነት ነው። ምናልባት ዘውዱ የሚጨምረው አለ፣ ግን እኔ በተለይ የእምነት ጉዳይ ስታነሳ ሞትና ገነትን ትዝ ያለኝ እውነት ከዚህ ጋር የሚያያዝ አንድ ጨዋታ ነበርና አንድ እምነት የሌለው ሰው ወይም ኤቲስት የምንለው እግዚአብሔር የለም ብሎ አያድንም ብሎ ያምን ነበርና አንድ ቀን በሆነ አጋጣሚ ከ12ኛ ፎቅ ላይ መውደቅ ይጀምራል፣ ይወድቃል እና ወድቆ ኧረ እግዚአብሔር አድነኝ እያለ በሆነች አጋጣሚ ልብስ ማስጫ የተዘረጋልና እሷን አፈፍ አድርጎ ይዞ ቆሞ ጸሎትን ይጀምራል። አባታችን ነው ያላለው ነገር የለምና ምን ይባላል፣ መሀል ላይ መልአክ መጣና በእግዚአብሔር ታምናለህ ነው? እግዚአብሔር ያድናል? እንዴት ነው ማያድነኝ? እንዴት ነው እዚህ ላይ ቆሜ ማያድነኝ? ይላል ልቀቀው አለው። ያስከው ልቀቀው፣ ተንጠልጥሏል 12ኛ ፎቅ ላይ ነውና ልቀቀው አለው። እንደዚህ አይነት እንትን ነው አያያዙ። ለማያያዝ ሞከርኩት ምንድነው፣ እስከዛሬ በነበረው አምባገነን ስርዓት ውስጥ ስንቃወም ይህ ስርዓት እንዲወድቅ ብዙ ብለናል እናምናለን ምንለው ስርዓት ስርዓትም ባይሆን መሪ አግኝተናል ይሄ መሪያችን ደግሞ የጠየቀን አንድ ጥያቄ አለ ትንሽ ኮሚትመንት ምን ያክሎቻችን ለተግባሩ ከፊት ቆመናል ሪሊ ይሄ ለማለት ያክል ወይስ ከልብ የመጣ የለውጥ ፍላጎት ነው ኢትዮጵያውያንስ ስሜት ነው ኢትዮጵያ እንድታድግ እንፈልጋለን ግን ምን ያክሎቻችን እንድታድግ የራሳችን አስተዋጽኦ አድርገናል የሚለው እምነትን የሚፈታተን ጥያቄ ነውና ይሄን ካነሳን አይቀር በስዊድን ማሳለፍነው ወርም እንግዲህ የወሩ መገባደጃ ላይ ደርሰናል እስካሁን በአውሮፓ ደረጃ በሁለተኛነት ያለችበት ሁኔታ ነው ያለው ምናልባት 267 ኢትዮጵያኖች ረድተዋል በዚህም ሂደት ውስጥ ወደ 27600 ብር አካባቢ ዶላር አካባቢ ማዋጣት ችለዋል ጥሩ ነው የሚያኮራ ተግባር ነው ብንልም ኢትዮጵያ ስዊድን ውስጥ ካለው ኢትዮጵያዊ አንጻር በስዊድን እንቶ ስቶክሆልም ውስጥ ካለው ኢትዮጵያዊ አንጻር ይሄ ቁጥር እጅግ በጣም አናሳ ነው
በጣም
የገንዘቡ መጠን 267ን በ30 ዶላር አባስተን እናገኘው መጠን እንትና የተወሰነ ቫሪያንስ አለውና የተጠየቀውን ያክል ኮሚትመንት ወስደን የመስራት ሂደቱ ላይ ምን ያክል ቁርጠኝነት ወስደናል የሚለው ያው መያያዝና መታየት ያለበት ጉዳይ ነው እንዳልከው አመድም ይሄ ስብሰባ ዋነኛ አስፈላጊነቱ ጉዳይ ኮሚትድ ሆነን ኦርጋናይዝድ በሆነ መልኩ እንድንሰራው አንድ አቅጣጫ ለመስጠትም ይመስለኛል ለአውሮፓም ፈርቀዳጅ መሆናችን በታሪክ ከመቀመጥ ማንጻር ስዊድን ቅድሚያ አድሉን አግኝታለችና እንጠቀምበትም ነው
ትክክል እኔ መልክ ይሄ ስብሰባ የሚደረገው ገንዘብ ከመዋጣቱ በተጨማሪ በየወሩ የሚሰጠው ወይንም ደግሞ በአመታም የሚሰጠው ከሱ በተጨማሪ ይሄንን ቻፕተር አቋቁሞ ቻፕተሩ የስዊድን ቻፕተር በተለያየ መንገድ ገንዘብ ብቻ ማዋጣት ሳይሆን እንዴት አርገን ይሄንን የዶክተር አብይን አላማ ወደፊት ማስኬድ እንችላለን ገንዘብ የግድ አንድ ሰው ማይችለው ምንድነው አንድ ወዳጅ አለ ሁልጊዜ ሲናገር ሰማዋለሁ ሱሪ ባንገታ አውልቅ አይባልም የሰው ልጅ አምንበታል እማትችለው ነገር አርጋትባልም እምትችለውን ማድረግ ትችላለና ምንድነው የግድ አቅሙ የሌለው ሰው ገንዘብ መስጠት ላይኖርበት ይችላል በሌላ መንገድ ሊረዳ ይችላል ሌሎች ነገሮችን ማዘጋጀት እንችላለን የዚህ ቻፕተር ስራ ገንዘብ ከመያዋጡ ሰዎች መሰብሰብ ብቻ ሳይሆን አይሰበስቡም እነሱ የሚሰበስቡበት መንገድ ያመቻቻል ግን ሌሎችም ገንዘብ ምናገኝባቸው መንገዶች መፈለግ ነው እና ብዙ ስራዎች ስላሉ አይ እኔ አቅም አይችልም ዘብ መገኘቱ ምንም ጥቅም የለውም የሚለውን ወደ ጎን ትተን በምንችለው አቅማችን በሐሳብ በጉልበት በምን እንድንረዳዳ የዶክተር አብይን አላማ ግቡ ለማድረስ ሁላችንም በዚህ ቻፕተር ምስረታ ላይ ብንገኝ በጣም ቆንጆ ነው ለማለት ነው ኢምፖርታንት ነው ዘውዱ ምን ትላለ
አው እንግዲህ እናንተም እንደየጠቀሳችሁት እንዳለ ሆኖ አሁን መብራቱ ባልደረባችን ባነሳውም ሐሳብ ዙሪያ ስናየው በስቶክሆልም ከተማ በርካታ ኢትዮጵያኖች እንዳሉ እናቃለን ካለው የቁጥር አንጻር ደግሞ ትረስ ፈንዱን የረዱ ሰዎች አናሳ ናቸው በዚህ ውስጥ ሶስት አይነት አሰራሮች ይኖራሉ ማለት ስናየው አሁንም ያለውን የለውጥ መንግስት ማይደግፉም ሰዎች እንዳሉ ማሰብ አለብን ካለው ህዝብ አንጻር እዚ ሁለት ደሞ ገለልተኛ የሚባሉ ምንም ላገራቸው ምንም ደንታ አይደላቸው ገብተው የሚወጡ አገር ቤት የሚፈልጉትን የሚያደርጉ ግን ምንም አይነት እርዳታውስ መግባት የማይፈልጉ ሰዎች አሉ በዚህ መልኩም ነገሮችን ኮምፔር ማድረግ አለብን እና አሁን ያለው ሁኔታ ከዚህ በፊት ኢትዮጵያ ውስጥ ለውጥ እንዲመጣ የተለያዩ እንደየፍላጎታችን የተለያዩ የነጻነት ኃይሎችን ድጋፍ እናደርጋለን ሁላችንም ምክንያቱም ያ ነገር ምንድነው ዲሞክራሲያዊ ስርዓት ኢትዮጵያ ውስጥ እንዲዘረጋ ካለን ፍላጎት አንጻር ነው አሁን ደግሞ የምንፈልገውን አይነት መንግስት ኢትዮጵያ ውስጥ ተመስርቷል የምንፈልገውን አይነት ዲሞክራሲ ሰዎች ኢትዮጵያ ውስጥ እንደልባቸው ይሆኑ ነው ያሉት እንደ ዲሞክራሲ አጀማመር ባንዴ ሁሉም ነገር አልጋ ባልጋ ይሆንም በሂደት ግን ኢትዮጵያ ጥሩ አቅጣጫ ላይ ነው ያለችው ጥሩ መሪ አላት ብለን ነው እናስበው ነገር ግን በፊት እኛ ባለንበት በመንፈልገው አላማ ላይ ነጻነት ለማምጣት የሚታገሉ ኃይሎችን እንደምንደግፈው ሁሉ ነጻነት ደግሞ ያመጣልንን አሁን ደግሞ ኢትዮጵያ ውስጥ ለውጥ ያመጣ ያለው መንግስት ልክ ያን የነጻነት ኃይሎችን እንደምንደግፈው ሁሉ አሁን ደግሞ ዶክተር አብይን እንዳሉት 1 ዶላር ከምንጠጣው ማኪያቶ ወይም ሻይ ላይ መስጠት ማለት ምንም ማለት አይደለም ችግር ድረስ ኢትዮጵያ ውስጥ እንዲህ በስራዊቱ እንዲተጎዱ መንግስት እንዲህ ያሰረ ሲባል እነዚያ የታሰሩበት ቤተሰቦችን ለመርዳት ሰዎች መዋጮ ያደርጋሉ አይደል ያ መዋጮ ማዞር ማለት እኮ ነው አሁን ዞሮ ዞሮ ለይሄ ምንድነው ያኛው የነዛን ሰዎች ግዜ ችግራቸውን ለመቅረፍ ነው ይሄ ግን ዘለቀታይ ችግርን ለመቅረፍ ነው ይሄ አሁን እየተደረገ ያለው ነገር ለዘለቀታይ ሲሆን ደግሞ ሞር ከነበረን ፍላጎት በላይ ማድረግ አለብን የሚል እምነት ነው ያለኝና አሁን እየተደረገ ያለው ነገር አነቃቂና ሞራል የሚሰጥ ነገር ነው ሞር በዚህ ቢቀጥል ደሞ ጥሩ ነው በያምናለሁ
ያ ምናልባትም ያው ዘውዱ ካንተ ማሳብ ሳንረቅ የግድ ማይሰጣቸው ያለ ነው ምን ኖርበት ስዊድን ሀገር ያደገው በዚህጎቹ ጥረትና ድካም ነው አንድ ጄኔሬሽን በከፈለው ከፍተኛ መስዋዕትነት ነው እነዚህ ሰዎች ከዚህ ካደገ ሀገር ሄደው የሚያርፉበት ሀገር ያላደገች የነሱን እርዳታ የምትሻ ገባ ምናልባትም እነሱ በአንድ ቀን የሚያጠፉትን ያክል ተመጣጣኝ ያልሆነ አማውንት በወር እንዲያወጡ የተጠየቀበት ሂደት ነው እኛ ስንሄድ የተሻለ ሪፖርት እንዲኖረን ፈልጋል አይደል የተሻለ ነገር ተገንብቶ እንድናይ እንፈልጋለን እነዚህ ሰዎች እዛ እድገት ተጠቃሚ ናቸው አሁን ምንድነው የምንድነው እቺ የሰጎኗ ሩጫና ሽሽት ነው ራስን አሻው አስደብቀ አይመለከተኝም ወይም ጅቡ አይበላኝም ብለ ምንድነው መቀመጫ ያለ ጅቡ ሰተ ራስን የመደበቅ አይነት ነውና እነዚህ ሰዎች ወደ ኢትዮጵያ ሲሄዱ የሚያገኙአቸው ኢትዮጵያውያን ወገኖች ጓደኞቻቸው አሉ። የነዚህ ሰዎች ተጠቃሚ ሆኖ አገራችን ብታድግ እንዴት ነው ግድም አይሰጠን ከሆነ ወይ እንግዲህ ሌላ የሳይኮሎጂ ችግርም አለ ብዬ ነው ማስበው እንደ ሀገር አገሩን የማይወድ የተወለደበትን ያደገበትን ሀገር የተማረበት ትምህርት ቤት አርጅቶ እንዲታደስ ፍላጎት የሌለው ዜጋ የምናልባትም የአይምሮች እገዛ የሚያስፈልገው ዜጋ ነው ብዬ ነው ማስበው ምናልባት አመት
ካነሳው አይቀር የስዊድንን እድገት ወዘተ ካነሳው አይቀር ዘየደረሱበት ዜጎቹ ታግለው ነው ላልከው አንድ ዜጋ አንድ ያለፈው ትውልድ ባደረገው አስተዋጽኦ ነው ላልከው ብዙ ኢትዮጵያ ያውቃል ብዬ ነው የምገምተው ስዊድን ውስጥ ያሉ በተለይ በከመቶ አመት በፊት 100 አመት ቢበዛ 100 አመት ነው 1 ሚሊዮን ስዊድናውያን በረሃብ ምክንያት አሜሪካ ተሰደዋል እንደውም መጻፍ አለ ሙበር የሚባል የጻፈው መጻፍ አለ 1 ሚሊዮን እንግዲህ ታያችሁ የዛሬ 100 አመት እነዚህ 4-5 ሚሊዮን የማይሞሉ ነበር ከዛ ውስጥ 1 ሚሊዮን የሚሆነው በረሃብ ምክንያት አሜሪካን 2 ወር 3 ወር በመርከብ ያን ጊዜ አይሮፕላን ምን የለም እየተጓዙ በመሃል መንገድ ላይ የሞቱ ምን ይያሉ 1 ሚሊዮን አሜሪካን የእንትን ስዊድናውያን እቺን ሀገር ለቀው የተጓዙበት የተሰደዱበት ነው አሁን የት ነው ያሉት ይሄንን እንድትደርስ ያደረገው በተለይ ከወደ ሁለተኛው ዓለም ጦርነት በኋላ እነዚህ ሶሻል ዲሞክራቶች ስልጣን ከያዙ በኋላ ያደረጉት የሞት የሽረት ትግል ነው እኛ ከአፍሪካ ድረስ ተሰደን መጥተን እዚህ ተንደላቀን እንድንኖር ያደረገን ለዚህ ይሄንን ያወቅን እኛ ደግሞ ያቅማችንን አድርገን ከኛ በኋላ የሚመጣው ኢትዮጵያዊ ጄኔሬሽን እንዳይሰደድ እንደውም ኢትዮጵያ ሌሎች የሚሰደዱበት ሀገር ማድረግ እንችላለን በራሳችን ከተማመንን ለዚህ ደግሞ ብዙ ያስፈልገንም ትንሽ ያንዳንዳችን ትንሽ ከወረወርን በቂ ነው የመጀመሪያው ደግሞ ፈጣሪ ሲረዳን ባሁኑ ጊዜ እቺ ሀገር አትወድቅም እቺን ህዝብ የዚህን ሀገር ህዝብ ወደዋለሁ አልጥሎም ጥያልጥሎም ብሎ ይሄንን እድል ሰጥቶናል ይሄንን እድል ተሰባስበን ተረባርበን ካልተጠቀምንበት አብይ እንዲህ ቢያረግ እገሌ እንዲህ ቢያረግ እነንተና እንዲህ ያረጉ ወሬ ብቻ ነው ያንን መስማትም በግሌ እንዲህ አይነት የሚያወራኝም ሰው አልፈልግም እኔ የምፈልገው ለኢትዮጵያ የሚጠቅመው ምለው ሁላችንም የምንችለውን በእውቀት በጉልበት በሐሳብ ገጭ ያለው በገንዘብ ስንረዳዳና ይቺን ሀገር እንድትቆም ስናረጋትና ከአፍረት ስንወጣ ነው ይሄን ለማድረግ ደግሞ የመጀመሪያ ትንሽዋን ነገር እቺን እናደርግላለሁ እስቲ አብረን እናዳምጥ
እንደመሽጋገሪያ
ምን እንዳሉ አብረን እናዳምጥ
ሶስት ሚሊየን ዲያስፖራ እንዳለን ገምተን በቀን 1 ዶላር ብንጠይቅም እስካሁን ማዋጣት የቻሉ 2800 አይበልጡም በተግባር ያልተገለጠ ጩኸት ሀገርን ስለማይገነባ በማድረግ እንድንገልጠው በዚያው አጋጣሚ በትህትና አላሳስብ ፈልጋለሁ
ዶክተር አብይ 3 ሚሊዮን ዳያስፖራ አለን ነው ያለው ምን ማለት ነው የኛ ናቸው የኢትዮጵያ ህዝብ ሀብቶች ናቸው ነው ይሄ ራሱ ነው ስሜትን ይነካዋል። አለን 3 ሚሊዮን ዳያስፖራ አለን የኛ ወገኖች አሉን ብለን እርዱን ብንላቸው አንድ ምንድነው 220 ሺህ 2 ሺህ ማይሞሉም ነው ያለው። እንትን ይሰብራል አጥንት ይሰብራል ያነጋገር አለን ነው ያለው። እና አድማጮቻችን በዛሬው ዕለት በኢትዮጵያ ኮሚኒቲ ተገናኝተን እንዴት ገንዘብ ለማዋጣት አይደለም ገንዘብ አዋጡ የሚልም አይደለም እንዴት አርገን ይሄንን ምንድነው እንዲያድግ ይሄ ነገር እንዲያድግ ማድረግ እንችላለን አርአያም እንሆናለን ብዙ አካባቢ እንዲህ ለመጀመር የሚፈልጉ እየደወሉ የሚጠይቁን አሉ። ስዊዘርላንዶች ይሄን ያስባሉ እንግሊዝም አለ ይሄ ሐሳብ በተለያዩ ቦታዎች አሉ። ይሄንን እኛም መርዳት እንፈልጋለን በተለያየ ቦታዎች ተቋቁሞ የዚህን የዳያስፖራ ፈንድ እንዲያድግ ቻፕተሮች እንዲቋቋሙ እንድትገኙልን ነው እንግዲህ በዛሬው 14 ሰዓት ላይ አደራ አደራ እንድትገኙልን።
3 ሚሊዮን ዳያስፖራ እንዳለን ገምተን በቀን 1 ዶላር ብንጠይቅም እስካሁን ማዋጣት የቻሉ 2800 አይበልጡም። በተግባር ያልተገለጠ ጩኸት ሀገርን ስለማይገነባ በማድረግ እንድንገልጠው በዚያው አጋጣሚ በትህትና አላሳስብ ፈልጋለሁ።
ሰላም ጤና ይስጥልን የኢትዮጵያ ድምጽ ሬዲዮ አድማጮች እነሆ የኢትዮጵያ ድምጽ ሬዲዮ ዘውትር የሚያቀርበው የሁጫታ ፕሮግራም በሰዓቱ ጀምሯል። ለዛሬ ዘንላችሁ የቀረብነው ሁለት የበውቀቱ ስዩም መጣጥፎች ነው። አንደኛው ግጥም ነው አንደኛው መጣጥፍ ነው። በገጹ ላይ የተለቀቀ ነው። አንደኛው ከአመት በዓል ማግስት ትዕይንቶች በኋላ ያለውን የሚገልጽ ስለሆነ እኛም ከጥምቀት በዓል ካለፈ በኋላ የሆነውን ነገር በግጥም መልክ በግሩም ሁኔታ አቅርቦታል። እሱንና አንድ ያቀረበውን መጣጥፍ ለዛሬ ዘንላችሁ ቀርበናል። እንደተለመደው አብራችሁን ሁኑ። የአመት በዓል ማግስት ትዕይንቶች ከበውቀቱ ስዩም ከየካ። የተመጠጠ ቤት የሞላ ሽንት ቤት ጭር ያለ ቤተሰብ የተጠረገ ድስት ድርቅ የመታው መሶብ ያደፈ ቄጤማ በበግ በሰው ግር የተደቀደቀ ወዙ ባንድ ሌሊት ተመጦ ያለቀ መጥረጊያ የሚጠብቅ ወድቆ ተበታትኖ ትናንት ጌጥ ነበረ ዛሬ ጉድፍ ሆኖ የተወቀጠ ፊት የነጋበት ድንገት በዳንኪራ ብዛት ወለም ያለው አንገት የዞረበት ናላ ጌሾ ያበከተው እንኳንስ መገንዘብ መጀዘብ ያቃተው የወለቀ ወገብ የዛለ ትከሻ መኪና ይመስል በየዳ የሚሻ የጠጅና የጢስ ድብልቅልቅ እስትንፋስ ከሆድ ሸለቆ ውስጥ የታፈነ ንፋስ ባንጀት የታሰረው እንደ ተከበበ አመፀኛ ሽፍታ ሞጫ ይቸግረው የማይፈካ ሰማይ የማይዘንብ ደመና በላባና በፈርስ ያደፈ ጎዳና በበግራስ ምላስ የተልከሰከሰ የተገበው ሻ በመንፈቅ አንድ ጊዜ አጥንት የቀመሰ አንጎቨር ያዛጋው መሄን አሽከርካሪ እግረኛ አስደንባሪ በከፊል የነቃ በከፊል የተኛ ከሱ የማይሻዋል የመኪና አረኛ ካውራ ጎዳናው ዳር ቆሞ የሚያንቀላፋ ድብርትን ባናቱ እንደ ቆብ የደፋ the moral of the story. የተድላ ማገዶ ላጭር ጊዜ ነዶ ላጭር ጊዜ ደምቆ ላጭር ጊዜ ሞቆ አመዶ ብዙ ነው አያልቅም ተዝቆ ወቀቱ ሲዩም ሁለተኛው መጣጥፍ ሰው በሰውነቱ ይሰኝ ነው የምግብ ቤት ባለቤት የሆነ ሰውዬ በደንበኞቹ መሃል ሲዘዋወር አንድ ዝነኛ ጋዜጠኛ ይመለከታል። ወዲያው ባለቤቴው አስተናጋጅቱን ጠርቶ እዛ ጥግ ላይ ተቀመጠውን ጋዜጠኛ ይታይሻል? ሂጂና የሚፈልገውን እየጠየቅሽ ተንከባከቢ። ወጥ ካነሰው ጨምሪለት። እንዲያውም ለኔ ራት ከሰራው ዶሮ አንድ ቅልጥም ብትሰጪው ደስ ይለኛል። ሲያንሰው ነው። እንዴት ያለ የሰላጭን ቅላት ያለው ሰው መሰለሽ? የሥራ ጫና የበዛበት ይመስላል። ደሞ ትንሽ እንደደበረው ፊቱ ያስታውቃል። እስቲ በእኔ ሳብ አንድ ብርጭቆ ወይንም ግጅለት ድብርቱን ያባርግለታል።
የደበረው ዛሬ ከሥራ ስለተጫረ ነው
አለች አስተናጋጅቱ።
የምርሽን ነው?
አርሴማ ምስክሬ ናት።
የምግብ ቤቱ ባለቤት ድምጹን ከረር አድርጎ እንዲያለ
እንደሱ አትይኝም ታዲያ ይበለው። እንደ ስራውማ ቢሆን ከቢሮ ብቻ ሳይሆን ከሀገርም መባረር ነበረበት።
ይቀዳዳ የሽንት ቤት አገልግሎት አይሰጡም እያለ ስንት ምግብ በመሰለሽ በየማዘጋጃ ቤቱ እንዲታሸግ አድርጎ በያጠገቡ ቁሚና ብርጭቆና ማንኪያውን ወደ ቦርሳ እንዳይከት ባይነቁራኛ ተከታተዩ። ሰውን በሰውነቱ መውደድ የሚባል ነገር በባህላችን ትርጉም አለው። ብዙ ጊዜ ለሰዎች ፍቅርና አረራዬ ፍቅርና አክብሮት የምናሳየው ይጠቅሙናል ብለን ካሰብን ምንም አያመጡም ብለን የምናስባቸውን ሰዎች ማክበር ይቸግረናል። ምንም አይሰጡንም ብለን የምናስባቸውን ሰዎች መውደድ ያቀተናል። እገሌ ሞታሉ የልብ ወዳጄ የሚያበላኝ ጮማ የሚያጠጣኝ ጠጅ ብላ ያለቀሰችው ሴትዮ እንባ ያፈሰሰችው ለአቶ ገሌ አይደለም፣ ከአቶ ገሌ ሞት ጋር አብሮ ለሚቀረው ጠጅና ጮማ ነው። እና አንዳንዴ በግል ጥቅም ስሌት ላይ ያልተመሰረተ የሰው ሆነ የአገር ፍቅር ይኖር ይሆን እላለሁ። በባህላችን ሹመት አጥብቀን እንወዳለን። ከአቶ አዲስ አለማየሁ ወገር ስልጣን በሰፌድ ቀርቦለት ይለፈኛል በታሪክ አላቅ። ሹመት ባይደርሰን እንኳን ልጆቻችንን ተሾመ ነጋሲ ሞትማ እያልን በመሰየም ጥማችንን እናስታግሳለን። በሹም ፊት ሞገስ ለማግኘት ድሚያችንን ክብራችንን አንዳንዴም ሕይወታችንን እንገብራለን። ለተሾመ ሰው ያለን አክብሮት ወደ አምልኮ የተጠጋ የሆነው ያህል ለተሻረና ለተሸነፈ ሰው እርራህ ያናውቅም። በታሪካችን አንድ ሹም ከስልጣን ከወረደ ሕይወቱን ያጣል። ሕይወቱን ባያጣ የሰውነት ክብሩን ያጣል። በምድር ላይ መኖሩን የሚያስጠላ ውርደት ይጠግባል። በሕይወት ተርፈው ስልጣን የለቀቁ አንዳንድ ነገስታት በከተማ ከመኖር በገዳም መመን ነው መኖር የሚመርጡትም ለዚህ ይሆናል። ለምሳሌ እቴጌ ጣይቱ በስልጣን ላይ በነበሩ ጊዜ እቴጌ ጣይቱ እቴጌ ብርሃን እየተባሉ ይሞገሱ ነበር። ከስልጣን ከተወገዱ በኋላ አድመኛው ጃን ሜዳ ላይ ተሰብስቦ እንዳይሸጡ እንዳይለወጡ አድርጎ ዘለፋቸው። እናም እቴጌቱ ሲያስከብራቸው የኖረው ወንበራቸው እንጂ ስብናቸው አለመሆኑን ሲባንኑ ከተቀመጥኩበት ከስፍራዬ ቢያጣኝ አንቱ ያለኝ ሁሉ አንቺ ሊለኝ ቃጣኝ ብለው አንወራጎሩ። ተስፋን ቁረጡ። ሰውን በሰውነቱ ብቻ የሚገባውን ፍቅርና ክብር የሚሰጡ ሰዎች ቁጥራቸው ይነስ እንጂ በየዘመኑ በየቦታው መኖራቸው ያጽናናናል። በድሮ ጊዜ ተድላ ጓሉ የተባለ ጌታ አሉላ ተሰማ የተባለውን የስልጣን ተፎካካሪውን ማርኮ ይዞ መንቆረር ገበያ ላይ 40 ገረፈው። ግርፊያውን ቆሞ እየተመለከተ ከሚዝናናው ገበያተኛ መሃል አንዲት ልበ ብርሃን ባል አገር እንዲህ ብላ በግጥም ሐሳቧን ገለጸች። ከጮማው አልበላሁ ከጠጁም አልጠጣሁ አላውቀው አያውቀኝ አሉላ ተሰማ ቢቀጣ ጨነቀኝ ሁለታ ሳይቆጥሩ ሳያውቁን ሳናውቃቸው የሚጨነቁልንን ያብዛልን በውቀቱ ስዩም። አድማጮች የዛሬ የሁድ ጨዋታ ፕሮግራም የበውቀቱ ስዩም ስራዎችን ያቀረብንበት ነበር። ሳምንት በሌላ ዝግጅት እስከምንገናኝ መልካም ሳምንት ይሁንልን።
አድማጮቻችን እንግዲህ የብሩክት በረከትን የሁድ መዝናኛ አድምጠን ተመልሰናል። ያው እንግዲህ ጻፍቶቻችን ወይም ደራሲዎቻችን ለጆሮ የሚጥሙ የማይጎረብጡ አይምሮ ላይ የሚቀሩ ጥሩ ጥሩ የተዋዙ ነገሮችን ያድርሱልናል። ብሩክ በረከት ደግሞ እነዛን በአማረ ቃና ለኛ አድርሷል። ያን ብቻ አይደለም ስቶክሆልም ላይም ደግሞ ላይምሮ የሚጠቅሙ በውቀት ሊያድሱን የሚችሉ ጥሩ ጥሩ መጽሐፍቶችም እየደረሱን ያሉትና ቀድመም ዘውዱ የተወሰነ አድርሰህናል ማስተዋቂያውን በድጋሚ ለአድማጮቻችን ብትነግርልንና አድማጮቻችንም ደግሞ እንካችሁ ተብሎ የተሰጡትን ውቀቶች ገዝተን በማንበብ ያለንን ውቀት ብናዳብር የሚል መልእክታችን ነው። ምናልባት ማስተዋቂያችን እስቲ ድጋሚ ብትነግርልን አድማጮቻችን።
ከዚህ ምን የሚታወቀው በርካታ ጻፊዎች አሉ እዚህ በስቶክሆልም ከዚህ በፊትም ወለላይ አሪፍ መጻፍ አበርክቷል። አሁን ደግሞ ሌሎች ኢትዮጵያውያኖች እዚህ ሀገር ላይ እየሰሩ ነው ያሉትና ጥሩ ነው አበረታች ነገር ነውና አሁን በአቶ አበበ ጸሃይ በቅርብ ቀን የተጻፈው የእንባ ጎርፍ ስኬት የሚል መጻፍ እና ዶክተር አብይ አህመድ የቁርጥቀን መሪ የሚል መጽሐፎች በገበያ ላይ ወለዋልና እነዚህን በተለያዩ በስቶክሆልም ዙሪያ ባሉ ያበሻ ሱቆች በ120 ግራም ማግኘት እንደሚችሉ ነው ማስተዋወቅ የሚገልጸውና አንበረታች ነው። ስነ ጽሁፎችን ሰዎች ወደ ስነ ጽሁፍ ዘነባሪዎች ታሪካቸውን ማወቅ አሁን የዶክተር አብይን ጉዳይ ስናይ ዶክተር አብይ በዚህ ወቅት ላይ ኢትዮጵያነትን መልሰው የሰጡን የተሸረሸረውን ኢትዮጵያነት መልሰው እንድናያት በአንድ መሪ ኢትዮጵያ የሚባል ነገር አይገለጽም ነበር ከዚህ በፊት በነበረው
ነው
በ27 ዓመት ኢትዮጵያን ያስተዳደሯት ሀገሪቱ ነበር የሚሉት በአብዛኛው አስተውለ ከሆነ ኢትዮጵያ ነው ሀገሪቱ ከገባችበት ሀገሪቱ እንደዚህ አርጋ እንጂ ኢትዮጵያ የሚለውን ቃል እንኳን ለመጥራት በጣም ነው የሚጸየፉት የነበረውና ያንን 27 ዓመት ውስጥ የተወለደ ትውልድ ደግሞ ኢትዮጵያዊነትን በከፊል ሳይረዳ ቆይቷል ማለት ይቻላል። ምክንያቱም ከዚህ በፊት ብዙ ሙዚቃዎች ሲወጡ ሳንሶፕ ተደርጎ ኢትዮጵያዊነትን ይገልጻሉ፣ መጽሐፎች ኢትዮጵያዊነትን፣ ድራማዎች ኢትዮጵያዊነትን፣ ፊልሞች ኢትዮጵያዊነትን፣ አስተማሪ ነገሮች እንዲኖሩ በደርግ መንግስትም ካየ ብዙ ኢትዮጵያዊነትን የሚገልጹ ነገሮች ይደረጋሉ ሰው ለሀገሩ ፍቅር እንዲኖረውና ያን የሀገር ፍቅር መልሰን እንድናገኝ ያደረጉ መሪ ናቸውና በአንድ ተወካዮች ምክር ቤት ውስጥ ቆመው ፓርላማ ላይ ቆመው ኢትዮጵያ ብለው ሲገልጹ በእውነት ሆዲ በሳል ሰሰሙ ንግግሩና እኚህን ሰው ሞር ጊዜውን ጠብቆ ሞር ማስተዋሻነቱን በማባቸው እናመሰግናለን።
እንግዲህ ሁሉም ኢትዮጵያዊ ወደ ሀበሻ ሱቅ ጎራ ሲል ከንጀሮም ከሽሮም በተጨማሪ እነዚህ መጽሐፍቶች በመግዛት ላይምሮም የሚሆን ምግብ ቢይሸምት የሚል መልእክታችን ነው። እንግዲህ አንድ እንግዳ አለን ወደ ሀገር ቤት በቅርቡ ሸኝት የሚደረግለት እንግዳ አለ። እሱን እንግዳችንን በስልክ እናስገባለን። ከዛ በፊት ግን ደግሞ የሬዲዮ ባልደረባችን አህመድም እንግዲህ ሸኝት ይደረግለታል።
አሁን የራሳቸው አስተዋጽኦ አላቸው። አህመድም ለ25 ዓመታት ኢትዮጵያን በተመለከተ ጉዳዮች ላይ የግንባር ቀደም ሆኖ ሲናገር ሲሰራ የነበረ ሰው ነው። በስዊድንም ደግሞ ፓርላማ አንዲሽን ብዙ ሰዎች ያውቁታል። በኢትዮጵያ ጉዳዮች ላይ ብዙ ጊዜ ሲናገርና ብዙ ነገሮችን ሲሰራ ሲያስተባብርም በኢትዮጵያ ጉዳዮች በተመለከተ ለፓርላማ ለስዊድን ማህበረሰብ ሲያሳውቅ የነበረ ሰውና ነውና ኢትዮጵያኖች ወደ ኢትዮጵያ በሚገባ ሰዓት ላይ ጥሩ አቀባበል እንደሚያደርጉለት ተስፋ እናደርጋለን። በኢትዮጵያ ጉዳይ አንዲሽ ያደረገው አስተዋጽኦ እንደዚሁ በቀላሉ የሚታይ አይደለም። አድማጮቻችን፣ አሁን በቀጥታ የስልክ መስመራችን ላይ አንዲሽ በመግባት ከአመድ ጋር አጠር ያለ ውይይት ያደርጋሉ። እንድትከታተሉ እንጋብዛለን።
ዜድ አመሰግናለሁ። አንደርሽን እየጠበቅን ነው፣ ስልኩን እየጠበቅነው ነው። እንደገባ ከሱ ጋር እንወያያለን። ሄ አንደርሽ።
ሄ አማት
ወይ ኤደን ፎገል በረታ ዳት ዱ ስካ ቲል ኢትዮጵያን
ያው ሚኒስተር ማር
ኤንቨርክሊገን ሳንት
ኤንቨርክሊገን ሳንት Det är helt rätt läge att åka nu.
Härligt, härligt.
Med de förändringar som har skett i Etiopien.
Eller hur? Det här är din första resa till Etiopien.
Ja, precis. Det blir den första resan nu. Nu är det också möjligt att åka till Etiopien. Det har inte riktigt varit möjligt innan.
Vad är dina förväntningar?
Alltså, vi kommer att åka en delegation från partiet och från Arbetarrörelsens bildningsförbund ABF. Mm. Och det, man kan kalla det här en förstudie heter det, där vi helt enkelt ska träffa olika politiker.
Okay.
Både Amhara och Rom och Afara, alltså etiopiska politiker helt enkelt.
Helt enkelt etiopier, etiopiska politiker.
Ja, helt enkelt etiopier och etiopiska politiker.
Ja.
Där vi ska liksom kolla lite hur landet ligger. Mm-hmm. På plats. Mm. Vi ska också se vilka som är intresserade av att inleda samarbete, främst nu den här gången med ABF då, Arbetarnas bildningsförbund, för att se då om ifall det kan finnas intresse av några av organisationerna att driva popular education, som det heter.
Mm. Folkbildning, helt enkelt.
Folkbildning, ja. Mm.
Du, när ska du åka?
Det blir jag åker den tredje, landar den fjärde.
Jag redan nu vet att du är alltså du är så att säga upptagen på en middag i etiopisk kultur den fjärde på kvällen.
Ja, det stämmer.
Jag fick veta alldeles nyss, jag fick meddelandet.
Ja.
Mm, alltså, då jag åker tidigare innan dig. Jag ska åka den 30:e.
Ja.
Men jag kommer att vara på flygplatsen när du kommer den fjärde på morgonen.
Ja, men vad fint, vad fint, ja. Vad fint.
Min delegation, så att säga. Jag och min delegation.
Jag var ju faktiskt på flygplatsen i natt. I Addis, ja. Mellanlandade. Jag har varit nere i Malawi.
Mm. Ja, är det inte jobbigt att flyga i stort bet jämt? Du var ju i Malawi nyligen.
Ja, jag kom nu från Malawi. Jag tycker ändå, nej, det funkar bra tycker jag. Och jag ser jättemycket fram emot just Etiopien, för att nu blir det här första resan ner. Men sen så kommer det följas upp av fler. När jag kommer tillbaka hem så ska jag skriva dels en rapport till partiet om vilka som är intresserade av samarbete med det socialdemokratiska partiet och arbetarrörelsen. Och sen en till utrikesdepartementet om vilka behov vi ser när det gäller bistånd och med mera.
Okej. Okay. Ha, du. Vi får väl säga good luck då från Etiopien. Jag ska översätta allt vad du har sagt så småningom. Men vi syns och träffas där då.
Det gör vi. Ha det jättebra.
Ha det så bra.
Tack så mycket.
Hej.
Hej då.
አድማጮቻችን አሁን ያዳመጣችሁት የተከበሩ አንደሽ አስተርበሪ ነው። ለመጀመሪያ ጊዜ ኢትዮጵያ ሊጓዙ ነው። ኢትዮጵያ ተጉዘው በሶስት ዛይ ገባሉ። የተወሰኑ ቀናቶች የፓርቲውንና የአቢኤፍን ዴሌጌሽን እየመሩ ይሄዳሉ። ዛም የሚሄዱት ኢትዮጵያ የሚያስፈልጋትን የኢኮኖሚ ሆነ የሌሎች ዳታዎች ለማየት ነው። ፈር ስቱዲዮ ነው የሚሉት በእነሱ አጠራር። ጥናት ለማድረግ ነው። ምንድነው ለኢትዮጵያ ማድረግ የምንችለው? ኢኮኖሚም ሶሻልም የተለያዩ እርዳታዎችን ጥናት አድርገው እዚህ መጥተው ለፓርቲው ለመንግስት እና ለውጭ ጉዳይ ሚኒስቴር መግለጫና ማስረጃ ይሰጣሉ። እንግዲህ የተወሰኑ የኢትዮጵያን ፖለቲከኞች ያገኛሉ ከተለያዩ ድርጅቶች የተውጣጡትን። እንግዲህ በሶስት ሰዓት ይገባሉ። እኔ በ30 እዛ ገባለሁ እንገናኛለን። እንግዲህ እዛ የተደረገውን ነገር ደግሞ በተቻለ መጠን በቀጥታ ከዛው ለማስተላለፍ ሞክራለሁ። ስመጣም እንግዲህ ያየሁትን የታዘብኩትን የሰማሁትን ለኢትዮጵያ ድምጽ ሬዲዮ አድማጮቼ ለማቅረብ ሞክራለሁ። እስከዛው እንግዲህ አንድ 15 ደቂቃ አለን መሰለኝ አይደለም እንዴ? እሷን እንጠቀማለን። ሆኖም ግን በዛሬው ዕለት በኢትዮጵያ ኮሚኒቲ በሚደረገው የኢትዮጵያን ዳያስፖራ ትረስት ፈንድ እንድትገኙ በጥብቅ በአክብሮት ወገኖቼን እጠይቃለሁ።
እንግዲህ አድማጮቻችን አመድ ጉዞን ተከትሎ እስከሰው ከዚህ ያሟሟቀን የሚገኘው ያለው አድማጮቻችንም ይገርም እየደወሉ በተከታታይ መልካም ጉዞ ያሉ ነው ያሉት። አመድ በሰላም እንደምትመለስ እምነት አለን፣ በጸሎታችን እናስባለን። መልካም ጉዞ ያሉ ነው አቶ ፋንታውንም ሌሎችም።
አሁን ግን ፈርቻለሁ አመድ ብዙ ሻንጣዎች ስላዘጋጀ ሊቀር ነው የሚመስለኝ።
እኔ እጅ ሊሰጥ
እጅ መስጠት እንኳን አሁን ድሮም አልሰጠውም።
አዎ ወደ ኢትዮጵያ ነው እኮ
እሱ ባለፈውም አልሰጠውም ማለት እጅ መስጠት እንደምጠላ ነገር ናምን
እንግዲህ ኬዝ ይታያል።
አዎ ምክንያቱም ከ15 ዓመት በኋላ ነው ወደ ኢትዮጵያ የምትሄደውና ምናልባት ቀየረ ሲልብ አውሮፓ ነው እንዳለው ታውኑ ተመልሽ የተሳሰች ይሆን ብለን እንዳትልፈርተን። አዎ አዳዲስ የሆኑ ግንባታዎችም አሉ ትንሽ አዲስ አበባ ቀየረ ብላለች። ቀደም ብለ መታቃቸው መንገዶች ፈራርሰው በሌላ አቅጣጫም ስላሉ ተሳስተም እንዳትሄድ መጠንቀቃለብ የድሮ ሰፈር ይብል።
እንግዲህ በተቻለ መጠን ተጠንቅቄ እሄዳለሁ። አድማጮቼም እዚሁ በሰላም በጤና እንደምንገናኝ ባለሙሉ ተስፋ ነኝ። ከዛም ለማስተላለፍ ሞክራለሁ። እንግዲህ የስልኩም ሁኔታ የኢትዮጵያን ስልክ እኔ ምን አይነት እንትን እንደሆነ አላውቅም። መቼም
ስማንደኛ ነው ዋንኛው ጉዳይም እሱ ነው። እዛ ሆነ ያለው ሁኔታ የለውጡ ሂደትስ ያለበት ደረጃ የሚለውን በሰፊው ምን ሄድበት ምን ያው ነው በሚዲያ ምን ሰማቸውና መሬት ላይ ያለው ሁኔታዎች በተነጻጻሪነት አይተው ምንድነው ማን ይናገር የነበረ እንደሚባለው ቢሂል አው ያየው ሁኔታ አዘብካቸውን ነገሮች ኢቭን በመንግስትም በተለያዩ ተቋማቶችም ላይ መታረጋቸው ፍተሻዎች ይኖራሉ የሚል እምነት ነው ያለኝ። ምን ያው ነው እንግዲህ ከዛ ሆኖ
ሁሉ በእኔ በተፈጥሮ ሁሉ ነገር ይቻላል የሚል እምነት አለኝ። አላደለም መሞከር ነው የኔ እምነት። ሁሉ ጊዜ እንደዚህ ነው። ልቤ ትልቅ ነው፣ ተራራ ነው። ሁሉ ነገር ይቻላል ከተሞከረ ከታገሉ የሚል እምነት ስላለኝ አይ ቲንክ ሞክራለሁ። የሚቻለውን ሁሉ ለማድረግ ሞክራለሁ። ግን የምፈራው ካሁኑ ብዙ ሰው እየደወለ ከዛም እየደወሉ ምን በተለያየ እንትን የሚነግሩኝ ሙቀቱን አትችለውም፣ ሙቀቱን ተጠንቀቅ፣ መነጽር ይዘህና ኮፍያ አድርገህና ይሉኛል። ምን እንደሆነ አልገባኝ። መነጽሩ ኮፍያው ለምን እንደሆነም አልገባኝ። ግን ሙቀቱ በጣም ኃይለኛ ነው ይላሉ። እኔ አዲስ አበባ ምንም ወሎዬ ቢሆን አዲስ አበባ ልጅ ነኝ። አዲስ አበባ ነው ማለት ከልጅነት ጀምሮ ወሎ ብወለድም እኔ በነበርኩበት ጊዜ
አይገና አመድን ይሄ ኮፍያና መንጽር የሚለው አይመቸኝም። ጌታቸውን ሊያስመስሉ ነው
እኔ አላውቅም። ግን ኮፍያና መንጽር ሁሉም ይለኛል።
ከኤርፖርት ሊያስይዙት
ለማንኛውም የሚያስፈራኝ ሰው ነው። እኔ በነበርኩበት ጊዜ ጀመርኩላችሁ ቴምፕሬቸሩ አዲስ አበባ በሃይ አልቲቲዩድ ስላለች ምንድነው አበአቨሬጅ የምንድነው ስፕሪንግ ታይም ዌዘር ነበር እኔ በነበርኩበት ጊዜ በጣም አይሞቅም ነበር ኤክስትሪምሊ በሰመር አይሞቅም ነበር ኤክስትሪምሊ አሁን ግን ሰማ መተንፈስም አትችልም ይላሉ ገና ከቤት አንዷ ማማ ምናለችኝ ገና ከቤት ወጣ ስትል ይገርፋል ስለዚህ ቀን እቤት ውስጥ ነው መዋል የምትችለው ጧትና ማታ ቀዘቀዝ ይላል ብለዋል እንግዲህ እሱ ነው ትንሽ ያሳስበኛል አለበለዚያ ስፔና እንደ ስዊድኖች እንደሚሉት ነው ለኔ አገሬን ከ15 አመት በኋላ ነው ማየው ቤተሰቦቼን ኦፍ ኮርስ የተወሰኑትን ዱባይ ያስመጣው አይ ነበር እኔም ዛም ሄር ባለመቻለ ግን ማአት ማአት ምንድነው ሾካ ስለክተን አፍጥጦሉ ማኝ ምንድነው ይሄ ጉድ ማን ነው ይለኛል ብየ ነው ገምተው በተለይ አዲስ የሚወለዱት ልጆች ዘመን ነው ሲባሉ እኔም ማላቃቸው ድረስም ማቆኝ ስፔናንድ ነው በጣም እንዴት ነው ምን ልበል በጣም እንትደስ የሚል ነው ግን ትናንትና እንደ የሆነ ነገር ሰምቼ መቼም ከዚህ በፊት ኢንተርቪው ባለማረጌ ቅር ብሎኛል የመርሶን የኢትዮጵያ ጉዞና እንዴት አድርገው እንደመለሱት ሲያወራኝ እኔ እንዴት ነው እንደዚህ ይደረግ ነበር ወይ ነው ያልኩት በጣም አሪፍ
ወደ እስቲ መርሶንም ስቱዲዮ አምጥተናል ከሱ ካንደበቱ እየሰማን
ሰማዋለን እንጂ በጣም እኔ እንደዚህ መሆኑን አላውቅም ነበር ለማንኛውም እንግዲህ ይሄው ነው ያለው ደግመዋለሁ አሁንም አድማጮች እስከሚሰለቻቸው ድረስ አይ ሆፕ አይሰለቹኝም በዛሬው በኢትዮጵያ ኮሚኒቲ የሚደረገውን ወደ ዘመድ ወዳጅ ያገር ልጅ ኢትዮጵያዊ በሙሉ ተገኝቶ በዲሞክራቲክ መንገድ የሚፈልገውን የቻፕተር አመራር እንዲመርጥ ባክብሮ ጠይቃለሁ እንገኝና ሀገራችንን ጣላቶቻችንን ወይንም ደግሞ ማንፈልጋቸውን ተመቃወም አልፈን የምንፈልገውን ደግሞ አብረን እንዲሁንልን ብለን እምንልበት ጊዜም ተመቃወም ብቻ አይደለም ዲስትራክት ማድረግ ቀላል ነው ፈረንጅ ምን ይላል destruction is faster than construction ይላል አሁን ኮንስትራክት የምናረግበት ጊዜ ነው ለዛ ደግሞ ሁሉም መተባበር አለበት ያቅማችንን እንወርውር ኑ በ14 ሰዓት ዛሬ
ብዙ አድማጮቻችንም ከመልእክቱ በኋላ እየደወሉ ያላቸው ድጋፍም እየገለጹ ነው ያሉት በዚህ አጋጣሚ በሬዲዮናችን ስምም አመስገን ፈልጋለሁ ብዙ አድማጮች እየደወሉ ሐሳቡ ትልቅ ነው ጥሩ ሐሳብ ነው በርቱ ተብሏል መልእክታችን ነው እኛም ተገኙልን ነው እንግዲህ ሬዲዮናችን ከማለቁ በፊት 19 ደቂቃ አለ የጀመርነው መሰረታዊ ሐሳቦች አሉ የአቶ በረከት ጉዳይና የሬዲዮዋ ጉዳይ የአቶ በረከትም በሰፊው ሁኔታ ምንመለስበት በተለይ ደግሞ የተከሰሱበት ነጥብ ጥረት ጋር የተያዘ ከመሆኑ አንፃር በቀጣይ ሳምንት ዝግጅታችን የጥረት ላይ የተደረገው ቤተሰባዊ ምዝበራ ምን ይመስላል የሚለውን ሙሉ መረጃ ይዘላ አድማጮቻችን ምናደርስበት ሁኔታ አለ ምክንያቱም አሁን ሰዓት ይገድበናል ጀምረን ነው ማቆም የሆነውና ከተለያዩ እንትኖች ጋር በተለይ አብዛኛው የጥረት ገንዘብ ተዘርፎ ወደ እንግሊዝ ሀገር የገባበት ሂደትና ቤተሰባዊ መሰረት ያረገ የቤተሰብ ዘረፋ የተካሄደበት ሁኔታ አለ እሱም እናየዋለን ድሬድዋን በተመለከተ ያው ዘውዱም አመድም ተጨምሩበት አለ ማለት የምፈልገው ግን በተለይ 4420 ሲወጣ ከ1997 ምርጫ በኋላ 1999 ላይ ባቶ የሰኳሩ ባለቤት እንግዲህ እንላቸው አባይ ጻህይ ናቸው ኦርኬስትሬት ያረጉት ተብሎ ይታመናል 4420 ሲወጣ ማለት የምፈልገው መሰረታዊነት በዛ ጊዜ የነበረው የማዕከላዊ ስታቲስቲክስ ዳታ ዞር ብሎ ማየት ይሄ ምን ያክል ኢፍትሃዊ ነገር እንደሆነ ማየት እንትል ይላል ለአድማጮች የተወሰነ መረጃ ለመስጠት በጊዜው ይሄ ነገር ሲወጣ የማህበረሰቡ አወቃቀር ወይም የማህበረሰቡ የነበረበት ሰፈ ምንድነው ህዝብ ቆጠራው የሚያሳየው ምንድነው 13.9 የሶማሌ ማህበረሰብ ሲኖር 48% ኦሮሞ 27.7% ደግሞ አማራ የሚኖርባት ከተማ ነች ድሬዳዋ ይሄ ሁኔታ ባለበት ሂደት ነው ማህበረሰቡን ሳያማክሩ ማህበረሰቡ ውሳኔ ሳይሰጥበት ነው ሲጀመር የባለ ብዙ ችግሮች ባለቤት የነበረችው ድሬዳዋ ወደዚህ ወደ ባለያደራ ተረካቢነት ይከደችውና በፈረቃ ምትተዳደርበት ነው አንዱ ያረቀቀውንና ወደ ስራ የገባበትን ስርዓት አፍርሶ በአምስተኛው አመት ሲመጣ እንደ አዲስ ጥናት አርቆ በቀዋሃ ቀዳው አመልስ ሲደረግ ለእድገት ማነቆ የሆነ በስራ ሲሆን የነበረውና ይሄ ግፍ እየበዛ እየከፋ መጥቶ አሁን ላይ መጥቷል ማለትም ለይ መጨረሻው ሐሳብ ኢትዮጵያውያኖች ዶክተር አብይን ስንደግፍ 100 ሚሊዮን ህዝብ ደግፈው ስንል የድሬዳዋ ህዝብ ተደምሮ ነው ይሄን ለውጥ የድሬዳዋ ህዝብ ደግፎታል ይሄን ለውጥ የድሬዳዋ ህዝብ ሲደግፈው ከፊት ቆሞ ሰልፍ ሲወጣ ፍትህ አገኛለሁ ብሎ ተስፋ በማረግ ነው እና ለዶክተር አብይም ሆነ ለውጥ ላይ ላሉት ስርዓቶችም እንደ ጥያቄም እንደ ቤት ስራ ማቅረብ መፈልገው የድሬዳዋስ ጉዳይ መንግስት በምን አይነት መልኩ ያየዋል? መፈታት የሚኖርበት የሰው ደም ከፈሰሰ ብዙሃኖች ነፍስ ዋጋ ከተከፈለበት በኋላ ነው ወይ? ችግር ሳይፈጠር መንግስት እንደ ችግር እንደ አንድ ኢሹ ወስዶ ለምን ነው ማየው የሚለው ጥያቄ ነው። ዘውዱ አበዘውት እኔ እንግዲህ አንተስ ይጨማመርና
ድሬዳዋን ስንመለከት የመቻቻልና አብሮነት ከተማ ተብላ ድሬዳዋ የምትመሰገናት እኔም ደግሞ በቅርበት ማቃት ከተማናት በርካታ ጊዜ ወደዛ አካባቢ ሄዳለሁ። ህዝቡን ስትመለከተው እንደ አንድ ቤተሰብ ማንኛውንም የሚመጣውን ሰው ልክ እንደ ቤተሰብ አባል የሚያይ ማህበረሰብ ያለበት አካባቢ ነው። ፍቅር የሆነ እንደሚባለው ልክ በተለያዩ ስነ ጽሁፎችም ሆነ ሙዚቃዎች ላይ እንደምናየው ትክክለኛ ድሬዳዋን የሚገልጽ ነገሮች ናቸው መታየቸው። ፍቅር የሆነ ህዝብ ነው፣ ምስጥር የሆነ ህዝብ፣ የተመሳጠረ ማህበረሰብ ነው መታየው። ከተለያዩ ክልሎች የመጡ ሰዎች በአንድነት በፍቅር የሚኖሩበት ተጋብተው ተዋልደው በእምነት ቦታዎቹም ላይ ሆነ በመዝናኛ ቦታዎቹም ላይ ስታያቸው በጣም ደስ የሚሉ ሰዎች ናቸው። አብረን እንብላ፣ አብረን እንዝናና፣ አብረን ኑሩ፣ ፍቅርን የሚያሳዩ ቤትም ያሳድሩ። ታላቅ የእምነት ተቋም አለና ወደዛ አካባቢ የሚሄዱ ሰዎች ቤታቸውን ሰርቪሳቸውን ለቀው ሜዳ ላይ ላንተ እነሱ ሜዳ ላይ ተኝተዋል ቤታቸው ለቆ የሚያሳድር ማህበረሰብ ያለበት ነው። ኢትዮጵያዊነትን እንዶ ሞር መታየው ዛ አካባቢ ነው። ፍቅርን ሲሰጡ ኢትዮጵያዊነት ሞር የሚያስደስት እንደዛ ነው። ሰሞኑን ስንመለከት በተለያዩ የሚዲያዎች ላይ አቶ ኢብራሂም ኡስማን የሚባሉ የድሬዳዋ ክልል መስተዳድር ናቸው፣ ስለዚህ ጉዳይ ተጠይቀው የሰጡት መልስ አለ። 40-40-20 የሚባለው ነገር ህዝቡ ተቀባይነት እንዳላገኘ ሲናገሩ ነበር። መሳይ መኮንን የኢሳት ጋዜጠኛ እንዶም ኢንተርቪው ሲያደርጋቸው ነበር። የህዝቡን ተቃውሞ ሁሉ ያሰማቸው ነበርና እዛ ላይ ስታይ ህዝቡ አልተቀበለውም። ህዝቡ ያልተቀበለውን ነገር እኛ እናስተዳድራለን ማለት ምን ማለት ነው? ይሄ ከአፓርታይድ ስርዓት የሚለይ ነገር አይደለም ይላሉ ነው። እንደውም የተወሰኑ ዩኒቨርሲቲ ተማሪዎችም ለጥያቄ ቀርበው ማህበረሰቡ ኖርማል ሲቪል ማህበረሰቡም ህዝብ ውስጥ የሚኖር ማህበረሰብ ሲጠየቅ ነበርና ተምረው ተመርቀው ስራ ለመያዝ በሚሄዱበት ሰዓት ላይ የሚታየው የሁለቱ የብሔር ከፍታ ነው። የሶማሊያና የኦሮሚያ ክልል የሰዎችን ብቻ ነው ለዛ ስራ መጀመሪያ ቀድሚያ የሚሰጠው። ሌላው ማህበረሰብ 20% ማህበረሰብ በምንም ነገር ላይ ከነዛ የተረፈው ነገር እነዛ ምናልባት የዛን የስራ እድል አንተ መስፈርቱን አሟልተ ግን ከ20 ውስጥ ከወንካ አንተ ያንተን ያወርዱታል የነዛን ነው የሚወስዱት። እና በእነዚህ አይነትም በደል ውስጥ ነው ያሉት። ሁለቱም ድሬዳዋ ውስጥ መለያየት እና ሰዎች በአይነ ቁራኛ እንዲታዩ የማድረግ ስራን ሁሉ እየሰሩ ነው። አሁን ግን እነሱ በዝማሬ ጨምር እኛ አንድነን አላያይም እያሉ የኢትዮጵያን ሰንደቅ ዓላማ ይዘው እስከመውጣት ደርሰዋል። እና መንገድ ላይ መንገድ ዘግተው ሁሉ ብዙ ተቃውሟቸውን ሲያሰሙ ነበር። ይሄ ማለት ህዝብ ያልፈለገውን ነገር በህዝብ ላይ ጭኖ ማሳለፍ በጊዜው ይብቃ እያሉ ነውና የነሱንም ሐሳብ ማዳመጥ ያስፈልጋልና ድሬዳዋ የመቻቻል የፍቅር ሀገር ናትና መብቱ ለህዝብ ይሰጥ አነው ያለው።
አሁን እንግዲህ በቀጣይነትም ይሄ ነገር መፍትሄ እስከሚያገኝ ድረስ በተባለን ያየር ሰዓትም እናነሳው ኢሹ ነው ጉዳይ ነው የሚሆነው። የድሬዳዋ ጉዳይ የአንድ ኢትዮጵያውያን ስለ ኢትዮጵያ ያገባኛል የሚል ሚዲያም ሆነ መንግስትም ሆነ ማህበረሰብ ጉዳይ ነው የሚሆነው። ፍትህን ማግኘት የሚገባበት ወደ ፍትህ የሚኬድበት ጎዳና እስከሚመጣ ድረስ የሚታይና ማህበረሰቡ ጋር ለውይይት የምናቀርበው ጉዳይ ነው የሚሆነው። እንግዲህ አድማጮቻችን ሰዓት ገደበን፣ ከዚህ በላይ ብዙ ማለት የምንፈልግ ቢሆንም ሰዓታችን የሚገድበን ነው የሚሆነው። ምናልባት አመድ
ከዛ በፊት አንድ አድማጭ አሁን ደውለው በግል ስልኬ አይዞ አትፍራው፣ ሙቀቱም አደገኛ አይደለም፣ እኔ ትናንትና ወዲያ ነው የመጣሁት፣ ደህና ነው ትችለዋለህ ብለውኛል። አመሰግናለሁ ሞራሌን ከፍ ስላደረጉት።
አይ ሞራሌን ብለህ ኮፍያና መነጽር ትተህ ተቃጠልኩ እንዳትል።
እንግዲህ አድማጮቻችን የዛሬ የሰንበት ፕሮግራማችን ይህን ይመስል ነበረ። ስለሰጣችሁን ገንቢ አስተያየቶች፣ ጥቆማና እንግዲህ ሀሳብ እጅግ በጣም አድርገን እናመሰግናለን። የሳምንት ሰው ይበለን እንላለን።
እንግዲህ ፕሮግራሙን እንደዚህ አቀናጅቶ በማቅረብ ቴክኒሽያናችን መብራቱ፣ እንዲሁም ፕሮግራሙን በመብራት አመድ፣ እኔ በማስተዋወቅ ደግሞ ዘውዱ አብረናችሁ ነበር። እስከ ሳምንት መልካም ሳምንት።
I'm with the invite.